ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልኝ ውድ አድማጮቻችን፣ እነሆ የኢትዮጵያ ድምጽ ሬዲዮ ሳምንታዊውን ፕሮግራሙን ጀምሯል። ካሁን ጀምሮ እስከ በኢትዮጵያና ቆጣጥር እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ተስፋ ማድረግ፣ በዛሬው እለት የተለያዩ አርስቶችን እንደተለመደው ለመዳሰስ እንሞክራለን። የአድዋ በዓል እየደረሰ ነው። እንግዲህ መቼ ነው
የካቲት 23
ደርሷል። ይሄን በተመለከተ ከኢትዮጵያ በቀጥታ አቶ መምህር ታየን በስልክ በመደወል ስለ አድዋ አከባበርና ስለ አድዋ በአጠቃላይ በኢትዮጵያ፣ በአፍሪካ፣ በዓለም ስላለው ሁኔታ አድዋን በተመለከተ ምን እንደሚመለከቱ ምን እንደሚያስቡ ከሳቸው ጋር ውይይት እናደርጋለን። ከዜናም እንደተለመደው 5 ሰዓት ላይ ይቀርባል። ከዜና በፊት አንድ አዲስ ፕሮግራም እንጀምራለን ብለን አስበናል። እንግዲህ አድማጮቻችን ይሄን ፕሮግራም በተመለከተ አስተያየታችሁን እንድትሰጡን እንጠይቃለን። ፕሮግራሙ የኢትዮጵያ ድምጽ ሬዲዮ ከአሁን ጀምሮ እንግዲህ በቀጥታ ከኢትዮጵያ ጋዜጠኛ ቋሚ ጋዜጠኛ አባል በማድረግ በቀጥታ የኢትዮጵያን ሁኔታ የሚያንጸባርቁ አርስቶችን እየዳሰሰ የሚልክልን በድምጽ በቀጥታ ቀርጾ የሚልክልን ጋዜጠኛ ተባባሪ ሰራተኛ አግኝተናልና ይሄንን ከዛሬ ጀምሮ እናሰማቸዋለን። በዚህም ፕሮግራም ላይ በዚህም አስተያየታችሁ እንድትሰጡንና የሚስተካከል ካለ ይቀጥል አይቀጥል የሚለውንም ከእናንተው ጋር ተመካክረን የምናደርገው መሆኑንና ይሄንን ጋዜጠኛችንን ወደፊት የኛ ቋሚ የተወካያችን በኢትዮጵያ ለማድረግ ያሰብነውን ስራ ላይ ለማዋል የእናንተንም አስተያየት እንጠብቃለን። በዛሬው ዕለት የ15 ደቂቃ ያህል ፕሮግራም ይዞልን ቀርቧል። ይሄንን ፕሮግራም በቀጥታ እናሰማችኋለን። እንግዲህ ሌላ ምን አለን? ውይይት እናደርጋለን ብላችኋል።
ያጠር ያሉ ወቅታዊ ሁኔታዎችን አገር ውስጥ የተካሄዱ ባለፈው ሳምንት የነበሩ ክስተቶችን አንስተን የተወሰነ ውይይት እናደርጋለን። እንዲሁም ባለፈው ሳምንት የካቲት 11 ተከብሮ ነበር።
የካቲት 12 ነው 11 ነው
የካቲት 11 የ45ኛው የህዋት ኦኬ አሃ 12 ባለ በተደራራቢ ነው የካቲት
12 ነው የሰማ እኔ እንትኑን ብዙም እንታል ሰጥቶኝ ይሄ የሰማታቱን ቀን ነው ያሰብኩት። ይቅርታ
ተከብሯል። እንግዲህ ሁለቱም የተለያየ አይነት ያከባበር ሁኔታ ነበራቸው። ሁለቱ አንደኛውን በተለይ ሰፋ አድርገን ማየት እንችላለን። ከፖለቲካው አንጻር የካቲት 11 45ኛው የህዋት ምስረታ በዓል እንዴት በምን አይነት ሚሊተሪ ፕሬድ የሚባል ሰልፍ ሁሉ የነበረበት እና መልእክቶች የተላለፉበት የተለያዩ መልእክቶች
ራሱን የቻለ መልእክት
የተላለፈበት 12 ያው የሰማሩ ነው። አብራ ደቦች እና
መጎሳስግዶም
እና አብራ ደቦች ኢትዮጵያ ትልቅ ታሪክ በአንድ ቀን ጋዚያኒ 30,000 በላይ አዲስ አበባ ውስጥ ጨፈጨፈበት ነበርና ታስቦ ውሏል። በእውነት ኢትዮጵያን ከፍ የሚያደርጉ ኢትዮጵያን ከፍ ሲያደርጉ የነበሩ አባቶቻችን አሁን ደግሞ የአድዋ ድል በዓል አለ ከፊታችን። ስለዚህ ብዙ የድል በዓሎች አሳልፈናል እናሳልፋለን። ወደፊትም ብዙ የሚጠብቀን ነገር አለ። ትላንት ቴዲ አፍሮ ኮንሰርት አዘጋጅቶ አዲስ አበባን በጣም አስደስቶታል።
አንድ ነገር የታዘብኩት ምንድን ነው፣ በኢትዮጵያ የፖለቲካ የሶሻል ኢኮኖሚ ሁኔታ ውስጥ ስለ ኢትዮጵያ አንድነት፣ ስለ ኢትዮጵያ፣ ስለ ህዝቦች፣ ስለ ህዝቧ አንድነት ወዘተ በሚወራበትና በሚዘፈንበት በሚጨበርበት ቦታ ላይ ሁሉም አንድ አይነት አመለካከት ለማሳየት ይሞክራል። ምንድነው የተረዳውት? በቃ የኢትዮጵያን አንድነት የሚያንጸባርቅ አንድ አርቲስት ወይንም አንድ ፖለቲከኛ ወይንም አንድ እንትን የመጣ ጊዜ ሁሉም ወደዛ ነው እንትን የሚለው ያን ሰው ማድነቅ ይወዳል። ለምንድነው በየራሴን ስጠይቅ የጭንቀት የአላደለም የፍላጎታችን ከአቅማችን በላይ ነው። ፍላጎታችን በጣም ትልቅስ ነው። የኢትዮጵያን አንድነት እንፈልጋለን ግን አደጋ ላይ እንደገባች ስለምንጥፈራ ያንን የሚያንጸባርቅልን አርቲስትም ይሁን ፖለቲከኛም ይሁን ብዙም እንትን ሳንል ብቻ የኢትዮጵያን አንድነት ኢትዮጵያ አንድ ነች ህዝቡ አንድ ነው በዘር በሃይማኖት ቢለያይም አንድ ነው ወዘተ የሚል ሰው ሲመጣ ሁሉም በቃ ወደዛ ነው እንትን የሚለው ብዙ ሳይጣራ ይደግፋል። እና ምንድነው የሚያሳየው የጨነቀው እርጉዝ ያገባል ቢጤ ሆነናል እዚህ ደረጃ ደርሰናል ለማለት ነው። ነገሩ ቆንጆ ነው ግን በሌላ በኩል የሚያሳየው ምንድነው ችግራችን በጣም ትልቅ ከመሆኑ የተነሳ ሁላችንንም አስደንግጦን አስደምሮን እዚህ እንትን ውስጥ ከቶናል። የኢትዮጵያ አንድነት ሲነሳ ሁሉም ይደነግጣል። እና አንድ የፖለቲካ ድርጅት የኢትዮጵያ አንድነት እንደግፋለሁ ካለ ሁሉም ሆ ብሎ ይደግፈዋል። እና እስከዚህ ደረጃ ደርሰናል የሀገራችን አንድነት እስከዚህ ደረጃ አድርሶናል አስፈሪ በመሆኑ ለማለት ያህል ነው።
እሱ ብቻ አይደለም አህመድ ይመስለኛል አንዳንዴ ክልከላ አንድ ሰው ሲከለከል የሆነ ነገር በሆነ ሐሳብ ሲከለከል ያንን ሐሳብ የሚያነሳው የትኛውንም ይቀበላል ከክልከላው በተቃራኒ ያለውን ማለት ነው። ስለዚህ ቴዲ አፍሮ ለምሳሌ ብዙ ጊዜ ክልከላ ተደርጎበታል አዲስ አበባ ላይ እንደ ፐርፎርም እንዳያደርግ ባለፉት ስነ ስርዓቶችም ባለፈው ስነ ስርዓትም ይቀርታ ስነ ስርዓቶች አሉ። ያው የስርዓት አንድ ስርዓት ነው አሁንም ያው አንድ ስርዓት ነው። እና በዛም አሁን ለውጥ ከለውጡ ማግስትም የተከለከለበት ጊዜ አለና
እስከ ቅርብ ጊዜ ድረስ
አዎ ክልከላ ደግሞ የሰው ልጅ በተፈጥሮ ስለ ኢትዮጵያ አሁን ለምሳሌ ኢትዮጵያዊነት እንደ በሚዲያ ሁሉ እንዳይተላለፍ ኢትዮጵያዊ ቀለም ያላቸው ነገሮች እንዳይመጡ ጫና ሲደረግ ስለነበረ አሁን የትኛውም ሰው ኢትዮጵያ ካለ ምናልባት ከጀርባው ሌላ አጀንዳ ቢይዝ
ትክክል
የመከተል ነገር አለ።
አዎ ሌላ ይሄን ካልካይቀር የታዘብኩት ባንዲራዋን ነው። አሁን የኢትዮጵያን ባንዲራ አረንጓዴ ቢጫ ቀይን ተከልክሎ ስለነበረ ህዝቡ በተለያየ መንገድ ነጠላ፣ ቀሚስ፣ ሱሪ በማይጠበቀው መንገድ ሁሉ ያንን አርጎ መውጣት ይወጣ ነበረ። ምንድነው የሚያሳየው እንዳልከው አንድ ነገር ሲከለከል የበለጠ
አዳም ማክትብላ ስለተባለ
አዎ ያችን እንትናን የበላውና አይ ቲንክ መንግስታት ወደፊት መከልከል ጥቅም እንደሌለው መረዳት ሊኖርባቸው
በቃ ምን መልከክ ነው በቃ አንዳንዴ ሲተንፍስ ህዝቡን እኮ እንዲተነፍስ አሁን ለምሳሌ አዲስ አበባ ትላንትና ተንፍሷል በተወሰነ መልኩ የሚፈልገው ነገር አንጻባርቋል ብዬ አስባለሁ። ግን ፖለቲካዊ ጥቅም ያለው ይመስለኛል ለፈቃጆቹ ደግሞ ምክንያቱም ምርጫ እየደረሰ ነው ከአዲስ አበባ ህዝብ ጋር ተቃቅሮ ብዙ መሄድ እንደማይችሉ ያውቁታል። ስለዚህ በዚህ በኩል ይሄንንም ለውጥ ስለመጣ ነው አሁን ያየው ነው አንዳንድ ጽሁፍ ለውጥ ስለመጣ ነው ትላንትና ቴዲ ዘፈነው የሚሉ አሳሰቦች አው የለውጥ ምልክት ነው ይላሉ። የለውጥ ምልክት አይደለም አንድ ዘፋኝ መስፈኑ ምንም ለውጥም ቢኖርም ባይኖርም መስፈን ያለበት ነው። ለውጥ ሊያመጣው የሚገባ ጉዳይ አይደለም። ለውጥ ብዙ ለውጦችን ነው ማምጣት ያለበት እንጂ አንድ አርቲስት ስለዘፈነ እነሱም ይሄንን ይፈልጉታል በዚህ ጊዜ የፈቀዱበት ምክንያት ያንን ነው ብዬ ነው ማስበው እንጂ እና ታከለው ማም ላይቭ ሲከታተል ነበር
ይመስለኛል። በጣም ጥሩ። እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቆያል። አስተያየት፣ ጥያቄ ወይም ደግሞ መልእክቶች ካሏችሁ በስልክ ቁጥራችን 0819100 ደውሉልን። እንግዲህ ተመልሰን መተናል። እንደ ውይይት ለመፈት ያህል አንዳንድ አርስቶችን ለማንሳት እስቲ ቢኒያም
ያው ሁልጊዜ የኢትዮጵያ ሰላም የሚያስበን ለኢትዮጵያ ምጣፍ ነው አለ። ብዙ የመፍትሄ ሐሳቦች ይመጣሉ፣ ብዙ ችግሮች ይነገራሉ። ግን በመሰረታዊነት አንድ ሁላችንም ጋር ኦፒኒየን ልንሰጥ ምን ይገባናል ማለት ነው። ኢትዮጵያን ሰላም እንዲያረጋግ ቤትኞቹ ኃይሎች አንድ ላይ ቢሰሩ
በጋራ ቢሰሩ
ብላችሁ ወይም ብለን እናስባለን። ሁላችንም ለጊዜ አንድ መስመር መከተል ራሱ ትክክል እንዳልሆነ በጊዜ ሂደት አይተናልና ይሄ ኮላቦሬት አድርጎ የተለያዩ ኢንተረስት ያላቸው ግን አንድ አይነት አስተሳሰብ አዳይንድ መጨረሻቸው መዳረሻቸው አንድ ይሆኑ የትኞቹ ግሩፖች ናቸው በዚህ ሰዓት ኢትዮጵያ ለኢትዮጵያ ሰላም እንግዲህ የመጠቃለል አለባቸው ብላችሁ ተስባችሁ እስቲ
ወይንም በሌላ አነጋገር ማንንም ይሁን ማንንም ሁሉን ነገር የሚያሟላ ጥሩ ስራ መስራት ላይችል ይችላል። የተለያዩ ኃይሎች የተለያዩ ሰዎች ተቻችለው በጋራ ድርጅቶችም ይሁን ግለሰቦች በጋራ ለአንድ ዓላማ ቢሰሩ ውጤት ሊያመጡ ይችላሉ የሚል አመለካከት ያላቸው ኃይሎች አሉ።
በተለይ ምናልባት
ግን በተለይ ትክክል
ምርጫ ላይ ተሰብስቦ
ነው
ለማከፋፈል ሳይሆን በዘላቂነት
ትክክል እኛ ምንኖረው
ሰላምም ለማምጣት
ስለ ምርጫው ሳይሆን በአጠቃላይ ኢትዮጵያ ውስጥ ያለውን ችግር ለመፍታት ምንድነው በተለይ ድርጅቶች በምን አይነት ሁኔታ ቢሰሩ ነው እኔ ብቻ የምለው ነው ትክክል ወይንም የኔ አካሄድ ብቻ ነው መንግስተ ሰማያት የሚያደርሰው የሚሉ ድርጅቶች ለህዝቡ ነው ተቃሚ ቋሚ የሆነ ተቃሚ መልስ ላያመጡ ይችላሉ ስለዚህ ይሄን ነገር መታሰብ መጀመር አለበት አውሮፓውያኖች ተቻችለው ነው የሚሰሩት የምዕራቡ ዓለም እንዴት ነው የሚሰራው ኮምፕሮሚስ ይደራረጉና ነው የተለያየ የፖለቲካ ድርጅቶች ተቻችለው በጋራ የሚቀራረቡ ባንዳን ጥያቄዎች የሚቀራረቡ ድርጅቶች ተቻችለው መንግስትም ይመሰረታሉ እኛ ሀገር ግን ያለው ችግር ምንድነው እኔ ብዙ ጊዜ ታዘብ የነበረው ምንድነው የኛ ሀገር የፖለቲካ ፓርቲዎች በ99% እንኳን ቢስማሙ በአንዷ በመቶ ካልተስማሙ በ99 የሚስማሙበትን ትተው በአንዷ ላይ
ልዩነታቸው
እንጋደል ነው የሚሉት ይሄ ለህዝብ አይጠቅምም መቻቻልን መልመድ አለብን ምንድነው የሚሉት ፈረንጆቹ politics is the art of the possible በፖለቲካለም ላይ ምንም አይነት ነገር የማይቻል ነገር የለም ለህዝብ ለሀገር ካሰብክ መቻቻልን መልመድ መቻል አለብን መገዳደል ማሰር ማባረር ወዘተ ቀርተው ድርጅቶች እስቲ ቆይ ያንተ በዚህ በኩል ነው የኔ በዚህ በኩል በነገራችን ላይ የኢትዮጵያ ታሪክ ብዙ አስተምሮናል መቻቻል እና ምንድነው እሱ ኮምፕሮሚስ አድርጎ መስራት እንጂ የኔ ብቻ ነው ትክክል ብሎ ማለት አደጋ እንዳለው በእኛ ዘመን እንኳን ኢሃፓና መይሶን አሳይተውናል ምንም ሳይደብቅ ምን ነገር የሚችለው እኔ ትዝ ይለኛል ከሚጣሉባቸው ፎርስ ብዙ አርስቶች ምክንያቶች ይኖርዋቸዋል ግን ለተራው ህዝብ እንኳን የሚገርሙ አሸነፈ ወዛደር ላባደር እነዚህ አይነት እንኳን ተሞች የልዩነት መሰረቶች ነበሩ ወዛደር አርከው ላባደር አርከው አሸነፋልከው ለዛ ለደሃ ገበሬና ለዛ ለደሃ ሰርቷደ ምንም ልዩነት የለውም የሚያሳየው ምንድነው እኔ ነኝ ትክክለኛው የኔ ብቻ ነው ትክክል የኔ ነው ትክክል ወደ መንግስተ ሰማያት የሚወስደው የሚለውን አመለካከት የኔን ብቻ ነኝ እውነተኛ የሚሉ ሰዎች ወይንም ድርጅቶች አደገኞች ናቸው አንዳንድ ጊዜም ደግሞ የሌላውን አመለካከት ለመረዳት መሞከር ጥሩ ነው ባይቀበሉት እንኳን ለመረዳት መሞከር ወይንም ደግሞ የዴሞክራሲ አባባል አለ አንድ ፈላስፋ የተናገረው አለ ዴሞክራሲ ማለት እኔ ያልኩት ብቻ ነው ትክክል ማለት አይደለም የሌላውንም ማዳመጥ መቻል ነው እንደውም ምን ይላል ይሄ ፈላስፋው ምን ይላል አንተ የምትለውን አልቀበለውም አልስማማበትም ግን የምትለውን ነገር ለህዝብ የምታስበውን የምትፈልገውን ነገር ለህዝብ እንድትገልጽ ለምታደርገው ትግል እኔም ከጎንህ ቆማለሁ ተታገልልሃለሁ ምክንያቱም ያንተም ሐሳብ ተሰምቶ የኔም ተሰምቶ ህዝቡ በሰላም የሚፈልገውን ይምረጥ ይሄ ነው የዴሞክራሲ አልቲሜት ማነው መጨረሻ እንደሆነ ይሄ ነው ህዝቡ ማንንም ሳይፈራ ማንንም ሳይሸብረው የሚፈልገውን መርጦ የማይፈልገውን ጥሎ መሄድ መቻል አለበት ያንን ለማድረግ ደግሞ ድርጅቶች ራሳቸውን ማዘጋጀት አለባቸው ቅድም የጀመርነው ይሄ ተቻችሎ መስራት ኢትዮጵያ ውስጥ እኔ አንዳንድ ጊዜ ሲገረኝ 100 ድርጅቶች አሉ ኦፍ ኮርስ የብሔር ናቸው አንዳንዱም 4-5 ጓደኛሞች ይሆኑና ድርጅት ያቋቁሙና በቃ ከዛሬ ጀምሮ እኛ ድርጅት ይሄ ነው ይላሉ ምንም የሚሰሩት ነገር የለም ከህዝብ ጋር ግንኙነት የላቸውም ስማቸውን ብቻ ለጥፎ ይዞራሉ ያም አለ
በኪሳቸው ፓርቲ ምንጊዜ ምንከሳቸው ሰዎች አሉ እንደሚባለው
አብዛኛዎቹ ያው ምርጫው ጊዜ ስለሆነ በዛ ዙሪያ ላይ ነው እንትን ምንለው አብዛኛዎቹ እንደምታው የብሔር ፖለቲከኞችና እነዚህ በግል በቤተሰብ እንደ ሎካል ኤንጂኦ እንደነዛ የነበሩት አሁን ህዝቡም የፖለቲካል ልምዱ እየዳበረ ስለሌለ ሄደ አሁን ራሳቸው ይወጡ ነው እነዚህ እኮ ጠቅላይ ሚኒስተሩም ቀድመው ተናግረው የነበሩ ለቦታም ለመስጠት ለህዝብ ለማማራጭነት እንዲሆን ወደ አንድ እንዲሰባሰቡና አናሳ እንዲሆኑ ብለው እንትን ብለው ነበር ግን አሁን የብሔር የጽንፈኞቹ ህዝብ ራሱ ተቀባይነት ያጡና ድምጻቸው እየጠፋ ነው ከሚዲያ ሞር ናሽናል ብሔራዊ እንትን ይሆኑና ኢትዮጵያን ወደ አንድነት እንደዚህ የሚሉት ጎልተው ይወጡ ነው ይሄ ራሱ የሚያሳየው ህዝቡ አሁን ከምርጫው በፊት ምን ያህል ራሱን ያዘጋጀ ፖለቲካውን በንቃት እየተከታተለ እንዳለም ያሳያል። ብዙዎቹ አሁን ይወጡ
ያ ግን አሁን ቀድም ያነሳው አህመድ እናሸንፋለን ብሎ የቆየ
ለማደር ወዛደ
የነበረው አሁንም አለ ለማለት እኔ ደግሞ አሁን ምንድነው ማየው ባለፈው እዚ የኢትዮጵያ ሶሻል ዲሞክራሲ ፓርቲ አመራር የሆኑት ፕሮፌሰር በየነ ጴጥሮስም እዚያ
ይመጣው
በቅርብ ጊዜ ደግሞ የኢዜማን ኢንተርቪው አድርጋልና አንድ ጊዜ እነዚህ ፓርቲዎች በስም ተጣልተው ነበር ባንድ ፊደል በዚህ በቅርብ ጊዜ ማለት ነው እንግዲህ ህዝቡ ከነሱም ይጠብቀውና እየጠበቀ ያለው ምንድነው እነሱ ደግሞ አንድ ሁለቱም የሶሻል ዲሞክራሲ እንትል ውስጥ ያሉ ግሩፕ ውስጥ ያሉ ናቸው እና አንዳንድ ፓርቲዎቹ ተመሳሳይ ሪዮት ዓለም ተመሳሳይ ፖሊሲ እየተከተሉ ለምን በተለያየ ግሩፕ የፐርሰናል ኢንተረስቶች ናቸው አንደኛ ስልጣን ብቻ ሳይሆን የብሄር ሁለተኛ ደግሞ አሁን ለምሳሌ እነ ዶክተር አብይ ወይ እነ ፕሮፌሰር ብርሃኑ ነጋ በዚህ ምርጫ ከማጋ እንደሚጎዳደሩ እነስክንድር ነጋ ከማጋ እንደሚጎዳደሩ ስታይ ታፍራለ ምክንያቱም አሁን ምርጫ ቦርድ ሰርቲፊኬት እየሰጣቸው ያሉ ግለሰቦችን ስትመለከት ለምሳሌ ፕሬዚዳንት ማሜ የሚባል ግብጽ የነበረ የፌስቡክ ላይ ቁጭ ብሎ ረጅም ሰዓት ዝም ብሎ ትንሽ አንዳንድ የአምሮ ጤናም እኮ መደረግ አለበት ለሱ እድሜው እኮ ለመምረጥና ለመመረጥ ስለደረሰ አይደለም ለአንድ ሰው ጩሉሌ የሚል ጩሉሌ ነው የምርጫ ምልክቱ የፊንፊኔ ባላዘራን እና
ምንድነው
የፊንፊኔ ባላዘራ የሚባል
ምን ማለት ነው
የአዲስ አበባ ባላዘራ የሚለውን የነስክንድርን ካውንተር እንትን ለማድረግ ነው ድምጽ የተወሰነ ድምጽ ለመቀማት ነው እኔ ማሜ አሁን ብዙ ሰው ያቋል በፌስቡክ መዝናኛ ነው ማሚ ለብዙ ሰው ማለት አቋል እሱ ነው ለምርጫ አሁን እዚህ ውስጥ አሁን ዶክተር አብይና ወይ ፕሮፌሰር ብርሃኑ ከማሜ ጋር ሲወዳደሩ በጣም ያሳፍር ነው የተወሰነ እኮ ሊግ እኮ እንዴት ነው ማሜ ምን ስለ ፖለቲካ ታቃለብ ትለው ከቀልድ ውጪ የሚያቅ ነገር የለም እና የኢትዮጵያ ፖለቲካ እና እንዴ ተስፋ የሚያስቆርጥ አንተ እንዳልከው ህዝቡ ንቃተሊ ነው ከፍ ያለው ስል መንግስት ንቃተሊ ነው ዝቅ ያለ ማሜ ጥሉል ለሚባል ፓርቲ መስርቶ ሊወዳደር ምርጫ ቦርድ ሰርቲፊኬት እና
ግን
እንዴት ነው 100% የሚባል ነገር አለ ማለት እንዳለ ሆኖ ግን አንድ ነገር መዘጋት የለብን ነገር ማለት አንድ ሰው መብቱ ነው ብለ እድሜውም ስለደረሰ ወይም 21 አመት በላይ ከሆነ ከተመረጣለ
መስፈርቱ እስከሟላ ድረስ መብቱ ነው የትም ሀገር ቢሆን አሜሪካንም ቢሆን ፕሬዝዳንት እንትን ላይ ስንት ሰዎች ኮንትን ይላሉ በግልም ይወዳደሩ አሉ
አንዳንድ ይሄ ፓርቲ መስርቶ 5000 ወይም ደግሞ የተወሰኑ ሰዎችን እንትን ሰብስቦ መጥቶ ሊወዳደር የሚፈልግ ሰው ነውና አንድ ሰው መብቱ ነው ብለ አንድ ፕሌን ኦኬ ፓይለቱ ሁሉ ግዜ የጭንቅላት ምርመራ ይደረግለታል ፍላይ ከመድረጉ በፊት በተወሰነ መልኩ ሁሉ ግዜ ጤናማ ነው ብላ ተወስዶ አንድ ሰው ቢያንስ ከሚናገረው ነገር ሚዲያ ላይ እኮ የቀረበ የሚናገረው ነገር እና ያለን ይሄ ሰውዬና በስለ ምን ለማለት ፈልጌ ነው በመርጫም በኢትዮጵያ ፖለቲካ እና እንዴ ተስፋ ማስ ማሜ ተስፋ አስቆርጦኛል ነገር ግን ወደ ነጥባችን ስመለስ
አይ ይሄን ማሜንም ኮሜንት ማድረግ ፈልጋለሁ ለመጀመሪያ ጊዜ መስማቴ ነው ማሜ የሚባለውን አላቅም ምክንያቱም እኔ ብዙ ጊዜ የፌስቡክ እንትኑን ትቸዋለሁ ግን መርሶ ያለው ነገር አለ እሺ ሰዎች ዴሞክራሲን የሁሉ ነገሮች ሶሉሽን መፍጠር ያርገው ነው የሚያውት አይደለም ለጊዜው አሁን ባለን የህብረተሰብ እድገት ለጊዜው ያለን የተሻለ የአስተዳደር ፎርም ነው ዴሞክራሲ ያ ማለት ግን አብሶሉትሊ ሁሉ ነገር ትክክል ይሆናል ማለት አይደለም ያ ማለት ደግሞ ዴሞክራሲ ዳያላማ አመለዋለኝ ነው የዴሞክራሲ ዳያላማ ምንድነው በዴሞክራሲ ስም ፋሽስቶች ስልጣን ላይ ሊወጡ ይችላሉ ለን ተቀላችሁ ሂትለር ስልጣን ላይ ወጣው በህዝብ ምርጫ ነው ሲ ግን ከሱ የተሻለ ለጊዜው የለንም ከዴሞክራሲ ምንድነው ዴሞክራሲ የሆኑ ነገሮች ያስቀምጣል ህብረተሰቡ የሚያስማማባቸውን ህጎች ያስቀምጣል ያንን ህግ ተከትለህ እስከሄድክ ድረስ ማንንም በሞራልም ይሁን በሌላ ጥያቄ ሊያስቆምህ አይችልም አይገባምም ይሄ ነው የዴሞክራሲ ሀሁ ህግ አክብረህ ትክክል የተሰጠውን ለምሳሌ ምርጫ ላይ እንበል 5000 ሰው ተባለ አላችሁ 5000 ሰው ተባለ አይደል ያን 5000 ሰው ካሟላ ሌሎችን መስፈርቶችንም ካሟላ ያ ድርጅትም ሆነ ያ ግለሰብ መብቱ መሆን አለበት አለበለዚያ ምን ይመጣል መሰላችሁ የሆኑ ኃይሎች ቁጭ ብለው አይ ይሄኛው ትክክንት ህጉንም ቢያሟላም ይሄኛው በዚህ በውቀቱ ወይም በምኑ ወይ በቁመቱ ወይ በመልኩ ወይ በመናምኑ ጥሩ ስላልሆነ አንፈቅድም ማለት ከተጀመረ ምንድነው የሚመጣው ወደፊት ምን ይመጣል ዲክታተሮች የማይፈልጉትን ሁሉ ምክንያት እየሰጡ ማባረር ይጀምራሉ
አንድ ጥያቄ ልጠይቅ እዚህ ላይ በፖለቲካል ማቹሪቲ ታምናላ ታምነው አንተ በግለሰብ
ፖለቲካል ማቹሪቲ ይኸውልህ ከዴሞክራሲ እንትን ጋራ ግን እንትን የለውም ፖለቲካል ማቹሪቲ ያንተ የግለሰብ ህብረተሰብን እንዴት አድርገህ አንደርስታንድ እንደምታደርግ ነው አንደርስታንድ ካደረክ በኋላ ያንን ህብረተሰቡ ያለበትን በመጀመሪያ ደረጃ ፖለቲካ ምን እንደሆነ ታውቃለህ ለኔ ፖለቲካ ያንድን ህብረተሰብ ጊዜያዊ ጥያቄ መፍቻ ቁልፍ ነው ህብረተሰብን ይያየህ ያ ህብረተሰብ ያለበትን ችግር እየተረዳህ ለዛ ችግር ጊዜያዊ ችግር ለዛ ላለው ችግር እምታቀርበው መፍትሄ ቁልፍ ነው ፖለቲካ በፖለቲካ ዓለም ላይ ማቹሪቲ ፖለቲካል ማቹሪቲ ማን ነው ያንን የሚወስነው ጥያቄው የሚመጣው ማን ነው ያንን ፖለቲካል ማቹሪቲ አለ የለም ብሎ የሚወስነው ሰብጀክቲቭ ሊሆን ይችላል ያ ሰብጀክቲቭነት ከመጣ ደግሞ አደጋው ምን ይሆናል ግለሰቦች ወይም ድርጅቶች የላይኛው እንትን ይዙና ወሳኝ ይሆኑና ይሄ የለውም ይሄ አለው ይሄ ይገባል ማለት ይጀምራሉ ሶ እንደኔ እንደኔ የዲሞክራሲ ለጊዜው ያለንበት ያሁኑ ህብረተሰብ የኛ ህብረተሰብ ያለበት የደረስንበት ደረጃ ዲሞክራሲ ኢዝ ዘ ቤስት አልተርናቲቭ ነው ካልን የዲሞክራሲን ህጎች አክብረን ከሰራን በዛ ህግ መሰረት ማንንም ተሰልፎ ካሟላ መፍቀድ አለበት
ልክ ነው ነገር ግን ለምሳሌ የመንግስትን ቅርጽ የሚያሳዩት የግለሰቦቹ በዛው በፖለቲካው ውስጥ የሚሳተፉ የግለሰቦቹን ቅርጽ በማየት የመንግስትን ቅርጽ መገንዘብ ይቻላል ለምሳሌ በንጉሱ ጊዜ ብዙ ሚኒስተሮች ብዙ መጻፍ ጽፏል በወቅቱ የነበሩ ሚኒስተሮች በንጉሱ የተሾሙት ማለት ነው በደርግም እንደዚሁ በተለያየ ሬዮት አለም ቢሆንም ያነባሉም ይጽፋሉም ይጻፉም አሉ ካለፈ ከታሪካቸው የግላቸው ታሪክ ሊሆን ይችላል አሁን ባለው ደግሞ ስንመጣ ስለ ፖለቲካል ማቹሪቲ ነው አሁን ያሉት ሚኒስተሮች
አልተማሩም ነው
አልተማሩም አይደለም አልተማሩም
ለማለት
የንጉሱን ግዜ ሰዎቹ ተምሩ አይደለም አው በጽሁ
እንደሱ ልትም ነው
አና አሁን ምን ለማለት ነው ቀደም ወደ አንሳ ነው ነጥብ መመለስ ፈልጋለሁ ተባብረው መስራት እነማን ቢጣመዱና አንድ ላይ ቢሹ የሚለውን ስናነሳ አሁን ይሄን የመሰለ ፓርቲ ይዘው የመጡ ሰዎች ባሉበት ሁኔታ አንዳንዴ ከባድ ነው እነማንን ከማን ጋር ነው ማጣምረው ልክ ቡድን መስራት እንደማለት ነው አንድ አሰልጣኝ ቡድን ይሰራና
ተገኛም የሆነው ፕላትፎርሙ ሲከፈት የዚህ ዲቤቱ ምናምን ሲል እዛ ሰዓት ነው ሰው
ያንን ሐሳብ ደግሞ እኛ ዴቨሎፕ ልናደርገው ይገባል ይሄን ሐሳብ
ሌሎች እሱ ጋር ምስማማበት አለ ከቢኒያም ጋራ መጀመር መቻል አለብን ሚዲያስ ከሆነ ድረስ ደግሞ ሚዲያ ሐሳብ ያንጸባርቃል ወደ ህብረተሰቡ ህብረተሰቡ ያንን ይወያይበታል ኢቭን ፖለቲከኞችም ራሳቸው እንዲያዳምጡት ይገደዳሉ ኳስችን ያደርጋሉ ይሄ ነገር አው ይሄ ነገር መሆን አለበት የለበትም ጥቅሙ ጉዳቱ እንዲሉ ስለዚህ ሚዲያ የተደረገውን ብቻ እንትን ማብላላት ሳይሆን መደረግ ያለባቸው ስለተም ሊሆኑ ይችላሉ አቅጣጫ ማሳየት መቻል አለበት ሶ የኔም እምነት አሁን ልክ አንተ እንደምትለው እንዴ ኢትዮጵያ ውስጥ ኢዜማ አለ የፕሮስፐርቲ ብልጽግና ፓርቲ አለ አዲስ አበባን እንኳን ብትወስድ እነዚህ ሶስቱ ድርጅቶች ትልቅ እንትን ሊኖር
አዲስ አበባ ባልደራስ ለማለት
ባልደራስ አዲስ አበባ ከተማን ብትወስድ ለምሳሌ እነዚህ ሶስቱ ቢወዳደሩ ሊቃረጡ ይችላሉ የህዝቡን ድምጽ ግን ምንድነው የነዚህ ሶስቱ አላማ ሪል አላማቸው ጥላቻ ቂያም ምንድነው የሚባለው
ቂም
ቂም ምናምን ከለለ ለህዝቡ የሚያስቡ ከሆነ ምን በጋራ ተቻችለው መስራት ይችላሉ እኛ ይስሩ አይደለም የምንለው ይስሩ አይደለም ከህዝብ ሚዲያ መቆም ያለበት የህዝቡን ጥቅም የትኛው ይጠብቃል የትኛው አስተሳሰብ ይመለከታል እንዴት ቢደረግ ህዝቡ ሊጠቀም ይችላል ከሚለው አንፃር እኔ የሚታየኝ ምንድነው ተቻችለው ለህዝብ የሚጠቅም ከሆነ ይስሩም አይደለም ሊቻቻሉም አይደለም ይለው ግን ሐሳቡን ተመልክተው እስቲ እውነት የአዲስ አበባ ህዝብም ሆነ የኢትዮጵያ ህዝብ በጋራ ብንሰራ ተቻችለን ብንሰራ እልኩስ ባንገባ ባናስር ባንገደል ባናርስ በርሳችን ባንጠላላ ይጠቀማል ይጎዳል ብሎ ቢያስቡና ወደ እንዴት ነው እኔ ጥምረት ይፍረጡ አይደለም
ላይ ነጥብ ላይ ነው እንታ አሁን ብልጽግና ፓርቲ አዲስ አበባ ባላደራ ፓርቲ ኢዜማ እነዚህ ራሱ አሁን አዲስ አበባ ላይ የተቀራረበ እንትን ያላችሁ አላችሁ በፊት ብልጽግና ፓርቲ ለነበረው አዲስ አበባን ልዩ ጥቅም የሚል ነበር አሁን ግን በቅርብ ጊዜ ሐሳብ የመለወጣል አዲስ አበባ አዲስ አበባ የሌላ ኢትዮጵያን አሁን ልዩ አሁን በቅርብ
ኦኬ
በፊት ራሱ ባልደራስ ብሎ ሲጀምር ይሄን አላማ አዲስ አበባ የአዲስ አበባዎች የመላ ኢትዮጵያዎች ናቸው።
ምንም ጥያቄ የለውም። በዚህ በዚህ ትልቅ ስራ ሰርተዋል።
አፍሪካም ትልቅ ዋና ከተማ ነች። አፍሪካም ኢጋዱ የመቀመጫ ነው። ሶስተኛ በአለም ትልልቅ ካሉ ከተሞችም የብዙ የቢዝነስና የኢትዮጵያ ዋና ከተማ ነች የሚል ነበር። በፊት የነበራቸው ልዩነት አሁን እየተቀራረበ ሲመጣ ወደ አንድ የማይመጡ ብቻ ካልሆነ ህዝቡ የሚፈልገው ይሄንን ነው።
መቻቻል እንደው ከባዷን ቃል እንተዋትና የስልጣን ሽኩቻውን እንተወውና ማለት እስካል ሆነ በስተቀር የሚለው እንተወውና መቻቻል ቢኖርና ለዓላማ ቢሆን ቢሰሩ ሁሉ ህዝቡን የሚጠቅም ነገር እስከሆነ ድረስ መልመድ አለብን ነው። እኛ የኢትዮጵያ ድምጽ ሬዲዮ ሐሳቦች እነዚህ ሐሳቦች ድርጅቶች ውስጥ መታየት መጀመር አለባቸው ነው። ዛሬውን ያርጉት ወይም ደግሞ እነዚህ ድርጅቶች ተቻችለው ባንድ ጊዜ እንትን ያርጉ ማለት
አይደለም። በትብብር እንሰራለን በሚል ብዙ ጊዜ ይፈራረማሉ ብዙዎቹ። እንግዲህ አሁን አንዳንዴ እንዳል እንተባባል ነው ምርጫ ሲደርስ የሚፈጠሩ ትብብሮች አሉ። የድምጽን የምርጫ ድምጽን ለማግኘት ከዛውጭ ደግሞ በትብብር እንሰራለን በጣም ማይቀራረቡ በአይዲያም በምንም በመሰረታዊ አይዲያ ማይቀራረቡ ድርጅቶች በትብብር ለመስራት ተፈራረሙ ሲባል አንዳንዴ እንደዛም የውሸት መሆን የለበትም። ይሄ ለሚዲያ ፍጆታና ተባበሩ ብሎ እንትን ለማለት ሳይሆን ከልብ በሆነ መልኩና ለዘለቂታዊ በሆነ መልኩ ማለት ነው። ነገር ግን ይሄ የኛ ባህል ኮምፕሮማይዝ መደረግ ለምሳሌ በቃ ሁሉም እኔ ወይም እኔ ዝጥግ ለምገኘው እኔ በጣም ልክ ነኝ ይላልው
በሁለት ተቃራኒ
በሁለት ማህል ላይ መጥቶ አሁን ለምሳሌ እንዳልከው ባላደረው በአዲስ አበባ ዙሪያ የሰራውን ስራ አሁን እያየነው ነው። ህዝብን የማንቃቱን በጣም ባጭር ጊዜ ህዝቡ ትክክለኛ ሐሳብ ይዘ ከተነሳ በጣም ባጭር ጊዜ ድጋፍ ልታገኝ ይችላል። በትክክለኛው መንገድም ከሄድክ ማለት ነው። ያው የመንግስት ክልከላም ደግሞ ድጋፍን ከፍ ያደርጋል። ሌሎቹ መንግስት በቂ ሁኔታ መስጠቶላቸው ብዙ ድጋፍ ሌላቸው አሉ። እና ምን ለማለት ነው ሁሉ ጊዜም ተስማምቶ ለመስራት አንደኛ ኢጎን መተው አለም በብዛት
የሚያስገኝ ማንኛውም ድርጅት ኢጎ የሚባል ማጥፋት መቻል አለበት። ለህዝብ ቆም ያለው ካለ እኔ ስቲል አሁንም ጭንቅላቴ ውስጥ ያለው ትዝ የሚለኝ ኢሃፓና መይሶን እርስ በርስ በዛን ጊዜ በተለያየ ምክንያት ቅድም እንዳልኩት ባይጫረሱ ኖሮና ግድ የለም እስቲ እናንተም ለኢትዮጵያ ህዝብ ነው የምታስቡት እኛም ለኢትዮጵያ ህዝብ ነው የምናስበው ሁለታችንም መንገዳችን ይለያያል ታክቲኩ አላማችን ግባችን ግን እዛ ነው አንድ ነው እንደሱ ከሆነ እናንተም በዛ ሂዱ እኛም በዚህ እንሂድ እዛ እንገናኝ ቢባባሉ ኖሮ ይሄ ሁሉ አሁን የደረስንበት ተከፍሎ የአንድ ጄኔሬሽን የተማረ ወጣት አልቆ እንዲህ አይነት ጣጣውስ ገብተን ሀገራችን እንዲህ ልትፈርስ ደርሳ ጭንቀቱስ ገብተን ኢትዮጵያ የሚል ቴክ ምንድነው አርቲስትም ሆነ ድርጅት ብቅ ሲል ሆ ብለን እንደመንጋ መሰብሰብ አንደርስም ነበር እና አሁንም የምለው ምንድነው ነገሮችን ረጋ ብለን አይተን ለህዝብ የሚጠቅም ለሀገር አንድነት የሚጠቅመውን ነገር ተቻችሎ ለመስራት ጥላቻን አርቀን መፍታት መቻል አለብን። የኔ መንገድ ብቻ ነው መንግስተ ሰማያት የሚያደርስ የሚል አባባል መቅረት አለበት። የሁሉንም መሞከር መቻል አለብን ነው። እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ድረስ ይቆያል። ከአንድ ሙዚቃ በኋላ የኢትዮጵያ ድምጽ ሬዲዮ ምንድነው ባለው ቃል አቀባያችን ኮረስፖንደንታችን የላከልንን ዝግጅት እናሰማቸዋለን። መልካም ቆይታ ይሁንላችሁ።
Never ነገር ጉዳይ የቁም ነገር ጉዳይ ጎረቤት ወዳድነን እንግዳ ተቀባይ የናገራችን ክፉ የሚያስባትን ክፉ የሚያስባትን ቆራጥነ ልጆቻን አኖርድም ስቃትን አኖርድም ስቃትን አባቶቻችን ደም የተረከብንሽ እናት አገራችን የምንወድሽ እጅ ቢሆን እንጂ ለአሞራ ስጋችን አንቺ አትደፈሪ የሚመሳል ደማችን ያንቺን ክፉ አሳቢ በአንድነት ለመፍጀት በአንድነት ለመፍጀት አለ ልዩ ስሜት የሚወጣ ካንጀት ተገብረሽ ኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም
ከዚህ ቀጥሎ የሚቀርበውን ፕሮግራም በጥሞና እንድትከታተሉ የጋበዝን ይህን ፕሮግራም ይላከልን እንግዲህ እናንተም አድማጮቻችን ከደገፋችሁት እዚህ ያሉትም የሬዲዮ ባልደረቦች ከደገፉት ምናልባት በቋሚነት ደረጃ የሬዲዮናችን ተወካይ ወይንም ደግሞ ኮረስፖንደንት የሚሆን ከኢትዮጵያ ያገኘነው አንድ ጋዜጠኛ ነውና ፕሮግራሙን እንድትከታተሉ እንጋብዛችኋለን።
ዩሃይሎች እንዲፈርሱ ወይም ተጠሪነታቸው ወደ ፌደራሉ መንግስት እንዲዘዋወር ተጠየቀ። ክልሎች በራስ ገዝነት ስም ያደረጁት ህገ መንግስታዊ ዕቁና የሌለው ታጣቂ ኃይል የዜጎችን መብት ከማስከበር ይልቅ ወገን ያለውን ወንጀለኛ እንኳን ቢሆን የሚከላከል መጥ ያለውን ዜጋ አዛውንቱን አቅመ ደካማ ሳይለይ የሚያጠቃና የሚያንገላታ እንደሆነ የገለጹ ኢትዮጵያውያን መንግስት የክልል ልዩ ኃይል የሚባለውን አደገኛ ታጣቂ ቡድን ተጠሪነት ወደ ፌደራሉ መንግስት እንዲያዘዋውር አሊያም እንዲያፈርሰው ጠይቀዋል። ጥያቄው የቀረበው ኢትዮጵያን አድቮኬሲ ኔትወርክ የኢትዮጵያ አሜሪካ ምክር ቤት የዘር ፖለቲካ በህግ ይታገድ ንቅናቄ እንዲሁም ጽናት ለኢትዮጵያ በተባሉ አራት ገለልተኛ የሲቪክ ማህበር ድርጅቶች አስተባባሪነት አንድ አገር አንድ መከላከያ በሚል መሪ ቃል በኢትዮጵያ ሆቴል በተሰናዳው መድረክ ላይ ይሄው ጉባኤ ባለፈው ሳምንት ቅዳሜ አዲስ አበባ ካስተነገረቻቸው ኩነቶች መካከል የበርካታ መደበኛና ማህበራዊ ሚዲያዎች ቀልብ የሳበ ሲሆን በዛሬው ዘገባችን የምንዳስሰው አበይ አጀንዳ ይሆናል። የክልል ልዩ ኃይሎች ተጠሪነት ለፌደራሉ መንግስት እንዲሆን ግፊት ማድረግን አላማው አድርጎ በተሰናዳው መድረክ ጀነራል ዋሲሁን ንጋቱ፣ ዶክተር ኤሲዶ ለንደቦ፣ መምህርት መስከረም አበራና ጠበቃ ወንድሙ ኢፍሳ ተጋባይ ጽሑፍ አቅራቢዎች ነበሩ። በተጨማሪም ጥሪ የተደረገላቸው እንግዶችና የተለያዩ መገናኛ ብዙሃን በውይይቱ ላይ ተካፍለዋል። በመክፈቻ ስነ ስርዓቱ ላይ ንግግር ያደረጉት የዝግጅቱ አስተባባሪዎች ተወካይ መድረኩን ማዘጋጀት ያስፈለገው ለዜጎች ደህንነትና ለአገሪቱ አንድነት ስጋት እየሆነ የመጣውን የክልል ልዩ ኃይል ተብሎ የሚጠራውን ታጣቂ ጦር ቢቻል ተጠሪነቱ ወደ ፌዴራል መንግስት እንዲዛወር፣ ካልሆነ መዋቅሩ ፈርሶ አባላቱ ወደ ሲቪል ወይንም መደበኛ ኑሮ የሚቀላቀሉበት መንገድ እንዲፈለግ የሚመለከታቸው አካላት ተገቢውን እርምጃ እንዲወስዱ ግፊት ለማድረግ እንደሆነ ጠቁመው ዓላማቸው ከግብ እስኪደርስ ድረስ ሀገር ወዳድ ዜጎችን በማስተባበር ትግላቸው እንደሚቀጥሉና ዜጎችም የጉዳዩን አሳሳቢነት በመገንዘብ ንቅናቄውን በመቀላቀል ድምጻቸውን እንዲያሰሙ ጥሪ አቅርበዋል። በመድረኩ ላይ የመዋያ ጽሑፍ እንዲያቀርቡ የተጋበዙት አንድ የጦር መኮንንና ሶስቱ ምሁራን የክልል ልዩ ኃይል በመባል የሚጠራው ታጣቂ ጦር መፍረስ ወይም ወደ ፌደራሉ መንግስት መጠቃለል አለበት የሚለውን አቋማቸውን ለማስረገጥ አገሪቱ ያለችበትን ተጨባጭ ፖለቲካዊ ሁኔታ፣ የተጋረጡ ስጋቶችን፣ ከወራት በኋላ ከሚካሄደው ምርጫ ጋር ተያይዞ ሊፈጠሩ የሚችሉ ችግሮችን እንዲሁም የአገሪቱን ህገ መንግስት ከግምት ውስጥ ያስገባ ትንታኔ መስጠት ለታዳሚው አቅርበዋል። ለሀገራችን አንድነት ዋናው ፈተና የዘውግ ፖለቲካ ነው ያሉት በመድረኩ ቀዳሚ ተናጋሪ የነበሩት መምህርት መስከረም አበራ የሀገሪቱን ወቅታዊ ተጨባጭ ሁኔታ አስመልክቶ ይህንን ብለዋል።
በሀገራችን ያው እንደምታውቁት አሁን በአሁኑ ጊዜ የዘውግ ፖለቲካ ቆይቶብናል ብዙ አመት፣ 30 አመት እንበለው። እና ይሄ የዘውግ ፖለቲካ አንደኛ ህገ መንግስታዊ መሰረት አለው፣ ህጋዊ ሆኗል። ከዛ በተጨማሪ እሱ አልበቃ ብሎ ደግሞ የሚዲያና የትጥቅ ባክደማውን ይዟል። በጣም እሱ ሁለቱ አስፈሪ ነገር።
መምህርት መስከረም ልዩ ኃይል የሚባለው አደረጃጀት ተጠሪነቱ ለፌዴራሉ መንግስት እንዲሆን አሊያም እንዲፈርስ ያሉበትን ምክንያት ያስረዱት እንዲህ በማለት ነበር።
አንደኛ ራሱ ልዩ ኃይል የሚለው ነገር ህገ መንግስታዊ አይደለም። እንደምታውቁት እዚህ ሀገር ሁሉም ህግ የሚወጣው ከህገ መንግስቱ። ይሄ ልዩ ኃይል የሚባል ነገር በህገ መንግስቱ የለም። በህገ መንግስት ያለው ክልሎች ፖሊስ ማሰልጠን ይችላሉ፣ ማዕከላዊ መንግስት ወይ ፌዴራል መንግስቱ የውጭ ግንኙነት ያደርጋል፣ ሚሊት መከላከያ ያሰለጥናል፣ እንደዚህ ነው እንግዲህ ከረንሲ ያደርጋል ተብሎ ተለይቶ ተቀምጧል። የክልልና የፌዴራል መንግስት ስልጣን በማንኛውም ስልጣን ውስጥ ግን ልዩ ኃይል ያሰለጥናል የሚል ለማንኛውም አልተሰጠም። በነገራችን ለክልልም ለፌዴራል መንግስት የፌዴራል መንግስት ወታደር ነው ማሰልጠን የሚችለው፣ መከላከያ ሀገር መከላከያ ማለት ነው። የክልሎች ደግሞ ፖሊስ ነው ማሰልጠን የሚችሉት። ስለዚህ ልዩ ኃይል የሚባል ነገር የለም።
የህይወት ተሞክሯቸውንና ወታደራዊ እውቀታቸውን ተመርኩዘው ሐሳባቸውን ለቤቱ ያቀረቡት ሁለተኛው ተናጋሪ ጀነራል ዋሲሁን ዛሬም ቢሆን የአገሪቱን አንድነት የሚዳፈር የውስጥም ሆነ የውጭ ኃይል ለመፋለም ዝግጁ መሆናቸውን ባበሰሩበት ንግግራቸው ማንኛውም የታጠቀ ኃይል በወታደራዊና ሲቪል ህግ መገዛት እንዳለበትና የዜጎችን ህይወትና ንብረት የሚያጠፋ ብሎም በወንጀለኞች ሲጠፋ ዝም ብሎ የሚያይ ኃይል እርምጃ ሊወሰድበት ይገባል ያሉ ሲሆን የዶክተር አብይ መንግስትም ጠንካራ እርምጃ እንዲወስድ ጥሪያቸውን አቅርበዋል። አንድ አገር አንድ መከላከያ በተሰኘው ጉባኤ ላይ የተገኙት ሌላው ተናጋሪ በህወሓት ኢህአዴግ ስርዓት ወቅት በሽብርና ተዛማጅ የፖለቲካ ክሶች በግፍ ታስረው ለነበሩ ከ400 በላይ ዜጎች በነጻ ጥብቅና በመቆም ሀቀኛ የሰብአዊ መብት ተሟጋች መሆናቸውን ያስመሰከሩት አንጋፋው ጠበቃ ወንድሙ ኢፍሳ በጽሁፍ ያዘጋጁትንና የኢትዮጵያን ፖለቲካ ሁኔታ ወደኋላ መለስ ብሎ በመቃኘት ዛሬ የደረስንበትን ደረጃ በጥልቅ በዳሰሰው ጽሁፋቸው የክልል ልዩ ኃይል የሚባለው አደረጃጀት በሀገሪቱ ብሔራዊ ደህንነት ላይ የጋረጠውን ተጨባጭና ተገማሽ ስጋት አብራርተዋል። በተለይ ይህ ኃይል ከሀገሪቱ ህገ መንግስትና ሌሎች ህግጋት አንጻር ያለውን ቅቡልነት አስመልክቶ ዘርዘር ባለመልኩ በመድረኩ የተናገሩትን እንስማ።
አንድ መከላከያ ያስፈልገናል። የክልል ምንሻ በክልሉ ህገ መንግስት መሰረት እንደምንዋቀር የማዕከላዊ እዝ ማዕከላዊነትን ጠብቆ እንደምንዋቀር የፌዴራል ህገ መንግስቱ ያስገድዳል። ምክንያቱም የኢፌዴሪ ህገ መንግስት አንቀጽ 9 ንዑስ አንቀጽ 1 የፌዴራል ህገ መንግስት የሀገሪቱ ህጎች ሁሉ የበላይ ህግ እንደሆነ ስለምደነግግ ነው። ይህ ማለት የትኛውም ክልልና የክልል ተቋማት ልማዶች የፌዴራል ህገ መንግስት የሚጻረሩ ከሆነ በስራ ላይ እንደማይውሉ ህጉ ይገልጻል። በተጨማሪም የፌዴራል ህገ መንግስት አንቀጽ 46 የፌዴራል ክልሎች እንደሚዋቀሩ መመዘኛዎችን ጭምር ያስቀምጣል። ቀጥሎም በዚህ ህገ መንግስት አንቀጽ 51 ንዑስ አንቀጽ 1 የፌዴራል መንግስት ስልጣንና ተግባር በሚደነግገው ስር ህገ መንግስቱን ይጠብቃል፣ ያስጠብቃል፣ ይከላከላል ኃይል ይገልጻል ስለዚህ ልዩ ኃይል ማረም መከልከል ዘመኑና ወቅቱ አሁን ነው ከዚህ አንፃር በዚህም ጥሩ ዘንቀስደስን የሀገር መከላከያና የደህንነት እንዲሁም የፌደራል ፖሊስ ያደራጃል ስለም ለፌደራል መንግስቱ ስልጣን ይሰጣል በዚህ አንቀጽ ነው አንቀጽ 14 ስም ከክልል ለክልል በላይ የሆነ የጸጥታ መደረስ ያጋጥም በክልሉ መስተዳደር ጥያቄ መሰረት የሀገሪቱ መከላከያ እንደሚያሰማራ ህገ መንግስቱ ይገልጻል እንጂ ስለ ልዩ ኃይል ምንም የምለው የለም በዚህ አንቀጽ ነው አንቀጽ 16 ስም በሀገሪቱ በአጠቃላይ ሆነ በተወሰነ የሀገሪቱ ክልሎች ወይም ክፍሎች የአስቸኳይ ጊዜ አዋጅ እንደሚያውጅ ለፌደራል መንግስቱ መብት ይሰጣል ቀጥሎም አንቀጽ 93 ስም የአስቸኳይ ጊዜ አዋጅ እንደሚደነግግ ህገ መንግስቱ በሰፊው ያትታል በዚህ ህገ መንግስት አንቀጽ 74 ነው አንቀጽ 13 መሰረት የጠቅላይ ሚኒስትሩ ስልጣንና ተግባር በሚለው ህገ መንግስቱም ያስከብራል ያከብራል በማለት የሀገር ደህንነትና ሰላም ማስከበር ስራ የክልል ምንሻን በክልሉና በፌደራሉ የተከማበረና የተባበረ ይገወጣት እና አሰራር እንደምደጋገፍ ይገልጻል እንጂ ልዩ ኃይሎች ስን አንድም ቦታ በህገ መንግስት ላይ አልተጠቀሰም በህገ መንግስት አንቀጽ 52 ለየክልል መንግስታት ሌሎች ህጎችን ያወጣሉ ያስፈጽማሉ የሚል የተደነገገ ቢኖርም ምን አይነት ህጎች እንደሚያወጣ ባለማስቀመጡ አሻሚና አነጋጋሪ ምናልባትም ለዚህ ልዩ ኃይሎች በክልሎች መፈጠር ምክንያት ሊሆን ይችላል የሚል ግምት አለ በዚህ አንቀጽ ነው አንቀጽ 10 የክልል መንግስታት የክልሉን ፖሊስ ኃይል እንደሚያደራጁ የክልሉን ሰላምና ጸጥታ እንደሚያስጠብቅ ይገልጻል እንጂ ስለ ልዩ ኃይሎች ወይም ሚሊሻዎች አንድም ቦታ በኢትዮጵያ ህገ መንግስት ውስጥ አልተጠቀሰም
የሀገራችን የፖለቲካ ችግር የዘውር ተኮር ጽንፈኝነት ብቻ ሳይሆን አንዱ ለሌላው ዕውቅና አለመስጠት የራስን ሐሳብ በሌሎች ላይ የመጫን ፍላጎት ጭምር መሆኑን ያወሱት ጠበቃው እንደሙ ከተማሪዎች ንቅናቄ ዘመን ጀምሮ የሀገሪቱን የፖለቲካ ስነምህዳር ጠፍንጎ ያዘ ለዲሞክራሲ ዕውን መሆን ጋሬጣ የሆነ ክፉ ልማድ በመሆኑ ከዚህ ይልቅ ዜጎች የመቻቻል ብሎም በልዩነት ውስጥ አብሮ የመስራትና የመልጸግን መርህ እንዲከተሉ ባጽንኦት ጠይቀዋል። የመድረኩ የመጨረሻ ተናጋሪ የነበሩት ዶክተር ኤርሲዶ ለንደቦ ከሳቸው በፊት የቀረቡ ሐሳቦችን ባጭሩ በመጠቅለል አልተዳሰሱም ያሏቸው ነጥቦች ላይ ብቻ በማተኮር ንግግር ያደረጉ ሲሆን የልዩ ኃይልን ነገር ከግለሰብ መብት ከመጪው ምርጫና ተዛማጅ ጉዳዮች አንጻር ከመዳሰሳቸውም በላይ ክልሎች የገነቡት የልዩ ኃይል መዋቅር የሚታጠቅበትን ሂደት ጭምር የተቆመ ገለጻ አድርገዋል። እሳቸው በመድረኩ ያነሷቸው አንኳር ነጥቦች እንዲህ ያሉ ነበሩ።
አሁን ልዩ ኃይል የሚገደኝ እኔ የግለሰብ ነጻነት አደጋ ላይ ስለወደቀ ብቻ። ስለዚህ አንደኛው እሱ ነው። ሌላው አሁንም ሪያሊቲ ክልል ከክልል ፍጥጫ ላይ ነው። ልክ ነው። ለምንድነው ክልሎች ልዩ ኃይል የሚያደራጁት? ለምንድነው ልዩ የሆነ ችግር በልዩ ኃይል የሚፈታ በክልላቸው ውስጥ ስላለ ነው ወይስ አጠገባቸው ካለው ክልል ጋር ለመዋጋት እየተዘጋጁ ነው? ይሄንን ፋክት ማመን ያስፈልጋል። ይሄንን ፋክት አምነን ነው ምንድነው አገሪቷ መከላከያው ሊፈታው የማይችል የአገሪቱ ፖሊስ ሊፈታው የማይችል ክልሎች ብቻቸውን የገጠማቸውና ልዩ ኃይል አደራጅተው ሊፈቱት የፈለጉት ችግር ምንድነው ቢባል የለም። አሁን ምርጫ መጥቷልና የልዩ ኃይል ሚና አሁን ባለው ሁኔታ እና አሁን ባለው የልዩ ኃይሉ ከፊት ስም አለው ብላለች መስከረም። የአፋር ልዩ ኃይል፣ የትግራይ ልዩ ኃይል፣ የኦሮሚያ ልዩ ኃይል ነው የሚለው። ስለዚህ አሁን የኦሮሚያ ልዩ ኃይል ኦሮሚያ ውስጥ በሚፎካከሩ ሁለት ፓርቲዎች መሃል አለመግባባት ቢነሳ ከየትኛው ጋር ይቆማል የሚለው ነገር የክልሉንም የሀገሪቷንም ልውና ይወስናል። የትግራይ ልዩ ኃይል ባረናና ህዋት ማል በሚኖረው ልዩነት ለምሳሌ በመርጫ ጭቅጭቅ ከማ ጋር ይቆማል የሚለው የሀገሪቷን ሁኔታ እንደሚወስን በጣም ግልጽ ነው። ብዙ ምርምር አይጠይቅም። ይሄ እያለ ይሄዳል ማለት ነው። የአፋርም የደቡብም የሶማሌም ልዩ ኃይል ከምርጫው ጋር ተያይዞ። ስለዚህ ሎጂኩ ግልጽ ነው። ልዩ ኃይል ጥቅም እንደሌለው ግልጽ ነው።
ችግሩን በመቅረፍ ሂደት የፌደራሉ መንግስት ዋናውን ተነሳሽነት ሊወስድ ይገባዋል። እኛም ግፊታችንን አጠናክረን መቀጠር አለብን ሲሉ ዶክተር ኤርሲዶ ገለጻቸውን ቋጭተዋል። ከመድረኩ በተነሱ ርዕሰ ጉዳዮች ላይ ሐሳብ እንዲሰጡ ዕድል የተሰጣቸው ታዳሚዎች በአገሪቱ ባለፉት ዓመታት በተከሰቱ ግጭቶች ልዩ ኃይል የተባለው ታጣቂ ቡድን ካበረከተው አዎንታዊ አስተዋጽኦ ይልቅ አሉታዊ ጎኑ እንደሚያመዝን ጠቁመው ሁኔታው በዚሁ ከቀጠለ አገሪቱን ለመበታተን ህዝቦቿንም ወደ እልቂት የሚወስድ በመሆኑ ጉዳዩ የሚመለከታቸው አካላት አፋጣኝ አፋጣኝ ምላሽ እንዲሰጡ ጠይቀዋል። በመድረኩ ማጠቃለያም የተጀመረው ንቅናቄ ተጠናክሮ መቀጠል እንዳለበት አቋም የተያዘ ሲሆን የድጋፍ ፊርማ ማሰባሰብን ጨምሮ ሌሎች የንቅናቄውን ድምጽ ለማሰማት የሚረዱ መድረኮችንና አማራጮችን ለማስፋት የጋራ ስምምነት ላይ ተደርሷል። በመጨረሻም አንድ አገር አንድ መከላከያ የክልል ዩአይኤስ ተጠሪነት ወደ ፌደራሉ መንግስት ይዘዋወር በሚል የንቅናቄው ተሳታፊዎች ያቀረቡት ጥያቄ ከሀገሪቱ ህገ መንግስትና ሌሎች ህጎች አንጻር እንዴት ይታያል በማለት የህግ ባለሙያዎች አነጋግረን ምላሽ የሰጡን ሲሆን ቀደም ሲል በአቃቤ ህግነትና በዳኝነት ያገለገሉት አሁን ደግሞ በጥብቅና ስራ ላይ ተሰማርተው የሚገኙት አቶ ቴድሮስ አብርሃ በሰጡን ምላሽ የክልል ልዩ ኃይል የሚባለው በህገ መንግስታችን እውቅና የለውም። ህገ መንግስቱ እውቅና የሚሰጠው ለክልል ፖሊስ ብቻ ነው። ክልሎችም ልዩ ኃይል የተባለው መዋቅር የፖሊስ አካል እንደሆነ ነው የሚናገሩት። ነገር ግን ይህ ኃይል መደበኛ የፖሊስ ስራ ከመስራት ይልቅ እንደ ሀገር መከላከያ ሰራዊት በካም ተቀምጦ የሚቀለብ ከመሆኑም በላይ እጅግ ግዙፍ በመሆኑ የፖሊስ ኃይል ነው ብሎ ለመቀበል ያስቸግራል ካሉ በኋላ አክለውም የክልል ልዩ ኃይል ተጠሪነት ወደ ፌዴራሉ መንግስት ይሸጋገር የሚለው ጥያቄ አገሪቱ ካለችበት ሁኔታ አንጻር ተገቢ ቢሆንም ጥያቄውን ለማስተናገድ ግድ የሚል የህግ ማዕቀፍ የለም። ያለው ብቸኛ አማራጭ ፖለቲካዊ መፍትሄ መሻት ነው። ይሄ ደግሞ ሊሆን የሚችለው በክልልና በፌዴራሉ መንግስት የፖለቲካ ሊቃን መልካም ፍላጎትና ተነሳሽነት ብቻና ብቻ ነው ሲሉ ጉዳዩ የህግ ሳይሆን የፖለቲካ መፍትሄ የሚያሻው እንደሆነ አስምረውበታል። ሌላው ያነጋገርናቸው የህግ ምሁርና ጠበቃ አቶ ሰመረ እጅጉ የሚከተለውን አስተያየት ሰጥተዋል። አንድ አገር አንድ መከላከያ በሚል መሪ ቃል የክልል ልዩ ኃይል ተጠሪነት ወደ ፌደራል መንግስት ይዘዋወር ዘንድ ለመወትወት የተዘጋጀውን መድረክ የዳሰሰውና በዚህ ርዕሰ ጉዳይ ላይ ከህግ ባለሙያዎች ጋር ያደረግነውን ቆይታ የዘገብንበትን ዝግጅት ስለተከታተላችሁ እያመሰገንን ይህን ርዕሰ ጉዳይ አስመልክቶ የፌደራሉና የክልል ባለስልጣናት ብሎም ፖለቲከኞችና የአካዳሚው ማህበረሰብ አባላት ያላቸውን አስተያየት አሰባስበን በሌላ ዝግጅት እንደምናቀርብ ቃል በመግባት ለዛሬው በዚሁ እንሰናበታለን። ብሩክ ሸቱ ነኝ ከአዲስ አበባ።
እንደምን አረፈዳችሁ አድማጮች? ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቷ በዜናዎች ከተለይ ሰማሉ። በኢትዮጵያ የተከሰተ ያለው ጣልቃ ገብነት እንዲሁም በትግራይ ላይ ያለው ጥላቻ የማይስተካከል ከሆነ ትግራይ ራስዋን የቻለች ሀገር ናት ብላችሁ ልታወጁ ይገባል ሲሉ ለህዝብ ተወካዮች ምክር ቤት አባላት ዶክተር ደብረጽዮን ገብረ ሚካኤል መልእክት ማስተላለፋቸው ታውቋል። ይህንን መልእክት ያስተላለፉት ህወሓት የተመሰረተበትን 45ኛ ዓመት አስመልክቶ በመቀሌ ስቴዲየም ለታደሙ ሰዎች ባደረጉት ንግግር ነው። የትግራይ ምክትል ፕሬዝዳንት ዶክተር ደብረጽዮን ለህዝብ ተወካዮች ምክር ቤት አባላት ባስተላለፉት መልእክት የስልጣን ጊዜያችሁ ያለቀ ስለሚገኝ ከመበታተናችሁ በፊት ታሪክ ስሩ። በኢትዮጵያ ውስጥ ላለው ጣልቃ ገብነት በተለይ ትግራይን በተመለከተ በመሪዎች ደረጃ የተሰጡት የጥላቻና የጸረ ህዝብ ንግግሮች በይፋ ኮንኑ ብለዋል። አክለውም ይህ የማይሆን ከሆነ ትግራይ ራስዋን የቻለች ሀገር መሆኗን አውጁ ብለዋል። ሀገር መበተን ሂደት ነበሩ ተብላችሁ በታሪክ እንዳትወቀሱ ግዳጃችሁን ተወጡ በማለት መልእክታቸውን በተሰበሰበው ህዝብ ፊት አስተላልፈዋል። የ18ኛው ክፍለ ዘመን የኢትዮጵያ ዘውድ ከኔዘርላንድ ተመልሷል። የኔዘርላንድ መንግስት ጠፍቶ የነበረውን የ18ኛው ክፍለ ዘመን የኢትዮጵያን ዘውድ ሰሞኑን አስረክቧል። የኔዘርላንድስ የውጭ ንግድና የልማት ትብብር ሚኒስትር ሲግሪድ ካድ ናቸው ለጠቅላይ ሚኒስትር አብይ አህመድ ያስረከቡት። የጠቅላይ ሚኒስትር ጽህፈት ቤት እንዳስታወቀው ከ1985 ዓ.ም ተመረተ አንስቶ ጠፍቶ የቆየው ዘውድ በጥቅምት 2011 ዓ.ም በኔዘርላንድ ሮተርዳም ከተማ ነው የተገኘው። የኔዘርላንድስ መንግስት ይህንን ቅርስ ለኢትዮጵያ መመለስ ጠቃሚ መሆኑን በማመኑ ዘውዱን ለመመለስ ሁኔታዎችን ሲያመቻች መቆየቱ ተገልጿል። የአዲስ አበባ ከተማ ባህልና ቱሪዝም ቢሮ በቅርስነት የተመዘገበውን 4 ኪሎ ቅድስት ማርያም አካባቢ የሚገኘውን የደጃች ሙልጌታ ይገዙ ቅርስ ለማስመለስ አልቻልኩም አለ። ቢሮው በተደጋጋሚ ከወረዳ ፖሊስ መምሪያ ጋር ተባብሬ ቅርሱን ለማስመለስ በመሞከርም ባለድርብ ህንጻው ቅርስ በደህንነት ሰዎች ተይዟል በሚል አምባጓሮ ተፈጥሯል ብሏል። በቤቱ ምድር ቤት ውስጥ ፈንጂ ተጠምዷል የሚል መረጃ እንደደረሳቸውም የቢሮ ኃላፊዎች በተለይ ለሸገር ተናግረዋል። ባህልና ቱሪዝም ቢሮ በዚህ ምክንያት በህግ የተጠቀመጠለትን መብት ተጠቅሞ ቅርሱን ማስመለስና ማስተዳደር እንዳልቻለ ሸገር ሬዲዮ ዘግቧል። 83ኛው የሰማዕታት ቀን በድምቀት ተከብሯል። በ6 ኪሎ ሰማዕታት መታሰቢያ ሐውልት አደባባይ ላይ በነበረው አከባበር ላይ በለቱ ለተሰዉ የሰማዕታት የህሊና ጸሎት ተደርጓል። በመታሰቢያ ስነ ስርዓቱ ላይ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የመንግስት አገልግሎት ሰጪ ተቋማት አስተባባሪ አቶ እንዳወቀ ብጤ፣ አባት አርበኞችና በርካታ የከተማ ነዋሪዎች ተገኝተዋል። የፖሊስ ማርች ባንድ ለቱን የሚዘክሩ ሙዚቃዎችን ማቅረባቸው ታውቋል። ከአዲስ አበባ ከተማ የተለያዩ ትምህርት ቤቶች የተወከሉ ተማሪዎች ስነ ስርዓቱን በዝማሬ ያጀበዋል። ለቱን የሚዘክሩ የተለያዩ ትዕይንቶች የቀረቡ ሲሆን የኢትዮጵያ ብሔራዊ መዝሙር ተዘምሮ በ6 ኪሎ የሰማዕታት ሐውልት አደባባይ የነበረው መርሐ ግብር መጠናቀቁ ታውቋል። ለቱ 1929 ዓ.ም በወቅቱ የኢትዮጵያ አገረ ገዢ በነበረው ሮዶልፍ ግራዚያኒ በግፍ የተጨፈጨፉ ከ30,000 በላይ ኢትዮጵያውያን የሚታወሱበት መሆኑ ይታወቃል። በወቅቱም ሞገስ አስገዶምና አብርሃም ደቦጭ የተባሉ ኢትዮጵያውያን በጣሊያኑ መሪ ላይ ቦምብ መወርወራቸው አይዘነጋም። ባሳለፍነው ሳምንት በቡራዩ በተከሰተ ጥቃት የተጠረጠሩ 17 ሰዎች በቁጥጥር ስር መዋላቸውን የኦሮሚያ ፖሊስ ኮሚሽን አስታውቋል። የኦሮሚያ ፖሊስ ኮሚሽን እንዳስታወቀው በቡራዩ በተከሰተውና ለከተማ አስተዳደርና የጸጥታ ጽህፈት ቤት ኃላፊ ኮማንደር ሰለሞን ታደሰ ግድያና ሌሎች 3 ሰዎች መቁሰል ምክንያት ጋር በተያያዘ ከማህበረሰቡ ጋር በመሆን በተከታታይ ቀናት ባደረገው ፍተሻ ወንጀሉን በማስተባበር የጥቃት ተልእኮ ወስደው ጥቃቱን የፈጸሙና ጥቃቱን እንዲደርስ በማመቻቸት የተጠረጠሩ 17 ግለሰቦችን በቁጥጥር ስር ማዋሉን ገልጿል። በቡራዩ ከተማ አስተዳደር በአራት ሰዎች ላይ ጥቃት የፈጸመው በኦነግ ሸኔ የሚመራው የነጻነት ሰራዊትና አባቶርባ በማለት ራሱን የሚጠራውና በተለያዩ አካባቢዎች ጥቃት የመፈጸም ተልእኮ ወስዶ እየተንቀሳቀሰ ያለ ቡድን መሆኑን ኮሚሽኑ አስታውቋል። ህዝቡ በዚህ ወንጀል ድርጊት የተጠረጠሩ ግለሰቦችን አድኖ ለህግ ለማቅረብ ያደረገው ተሳትፎ የኦሮሚያ ፖሊስ መስጋና ማቅረቡን የኦሮሚያ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። በሌላ ዜና የኦሮሚያ ክልል ምክር ቤት አቶ ሽመልስ አብዲሳን የክልሉ ርዕሰ መስተዳድር አድርጎ በሙሉ ድምጽ እንደሾማቸው ፋና ብሮድካስቲንግ ዘግቧል። አቶ ሽመልስ ከሚያዝያ ጀምሮ ክልሉ ሲመሩ የቆዩት በምክትል ርዕሰ መስተዳድር ደረጃ መሆኑ ሲታወቅ፣ አቶ ሽመልስ በበኩላቸው ጫልቱ ሳኔን ምክትላቸው ፈቃዱ ተሰማን ደግሞ የክልሉ መንግስት ተጠሪ አድርገው አስሾመዋል። አቶ ሽመልስ የምክር ቤቱ አባል ሳይሆኑ እንዴት በርዕሰ መስተዳድርነት እንደተሾሙ የታወቀ ነገር የለም። በሌላ ዜና ብሮድካስት ባለስልጣን በሶስት የሚዲያ ተቋማት ላይ ርብጃ እንዲወስድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በደብዳቤ መጠየቁን ኢትዮ ኤፍኤም ዘግቧል። ሚዲያዎቹ የኦሮሚያ ሚዲያ ኔትወርክ ኤንቲቪ እና የኦሮሚያ ብሮድካስቲንግ ሰርቪስ ናቸው። የከሱ ምክንያት ተቋማቱ በቤተክርስቲያኗ ላይ የስም ማጥፋት ዘመቻ መክፈታቸውና ስለ ቤተክርስቲያኗ ሐሰተኛ መረጃ በማሰራጨት ነው ተብሏል። አሜሪካና ዓለም ባንክ ከኢትዮጵያ ከአባይ ወንዝ በአመት 37 ቢሊዮን ኪዩቢክ ሜትር ውሃ እንድትለቅ የሚጠይቅ አስተራቢ ሐሳብ እንዳቀረቡ የግብጽ ማዳጋስካር ጋዜጣ አስነብቧል። ረቂቅ የስምምነት ሰነድ ሰሞኑን ለሶስቱ ሀገራት እንደተላከላቸው ተገምቷል። በሶስት ቀናት ምላሽ ሰጥቶበታል ተብሏል። ኢትዮጵያ 31 ቢሊዮን ኪዩቢክ ሜትር ውሃ ለቀቀለው ስትል ግብጽ 40 ቢሊዮን ላይ ጸንታለች። ግብጽ ግድቡና ናስር ሐይቅ ሁሌም የውሃ መጠናቸው እንዲጣጣምና የግድቡ የሚያመነጨው ኃይል መረጃ በየጊዜው እንዲሰጣት ሐሳብ አቅርባ በኢትዮጵያ በኩል ተቀባይነት አለማግኘቱ ይታወሳል። የአማራ ክልል መንግስት ሰሞኑን ባደረገው የስልጣን ሽግሽግ የክልሉን ሰላምና ደህንነት ቢሮ ኃላፊ አቶ አገኘው ተሻገርን ከኃላፊነት አንስቷል። በመተካቸው ሲሳይ ዳምጤ ተሹመዋል። አቶ አገኘው በክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ ሲሆኑ ዶክተር ፋንታ መንደፍሮ ደግሞ ምክትል ርዕሰ መስተዳድር ሆነው እንደተሾሙ የአማራ መገናኛ ብዙሃን ዘግቧል። በመጨረሻም ከሰሞኑ በተባበሩት አረብ ኤምሬትስ ጉብኝት ያደረጉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጀነራል አሳምነውን በተመለከተ ያደረጉት ንግግር ብዙዎችን ማነጋገሩ ታውቋል። ጠቅላይ ሚኒስትሩ በአንድ ህዝባዊ ስብሰባ እንዳሉት ጀነራል አሳምነውን ገልሃል ብሎ የሚያምን ሰው አለ፣ እንዲሁም በአርቲስቶች ደረጃም ዘፈን እየተዘፈነ በት ነው ሲሉ አማረው። ይሁንና አሉ ጠቅላይ ሚኒስትሩ፣ ይሁንና እንኳን አሳምነውን ላስገድል ስልጣን ሲይዝ ሳምንት አልቆየሁም አሳምነውን ሳስፈታ ብለዋል። በተጨማሪም በቀደመው ጊዜ ደህንነት ሰራተኛ እያለሁ አሳምነው ከመፈንቅለ መንግስት ጋር በተያያዘ እንዳያዙ ባደረግኩት ጥረት ልጆቼ በዚህ ምክንያት ለሰባት ዓመታት በስደት እንዲቆዩ ሆነዋል ብለዋል። ይሁን እንጂ በአማራና በወቅታዊ ኢትዮጵያ ጉዳዮች ትንታኔ በመስጠት የሚታወቀውና በቅርቡ የወልቃይት ነገር የሚል መጽሐፍ ያሳተመው አቻምል ታምሮ በማስረጃ እንዳቀረበው ከሆነ ጠቅላይ ሚኒስትሩ ስልጣን ሲይዝ ሳምንት አልቆየውም አሳምነውን ሳስፈታ ያሉት በፍጹም ሐሰት መሆኑን ገልጾ ይህ ከአንድ መሪ የማይገባና ህዝብ አያውቅም ብሎ የማደናገር ውጤት መሆኑን ገልጿል። እንዳቻምል ለማስረጃ ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር የሆኑት ጀነራል አሳምነው ጽጌ ከተፈታ ከ40 ቀን በኋላ መሆኑን በማስረጃ አስደግፎ አቅርቧል። ባጭሩ ጀነራል አሳምነው ጽጌ የተፈታው ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ከመሆኑ ከአንድ ወር ከ10 ቀን በፊት፣ የኦህዴድ ሊቀመንበር ከመሆኑ ከአንድ ቀን በፊትና የኢህአዴግ ሊቀመንበር ሆኖ ከተመረጠ ከአንድ ወር ከ4 ቀን በፊት መሆኑን አስታውቋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ማስታወቂያ። የኢትዮጵያውያን ማህበረሰብ በስዊድን ጠቅላላ ጉባኤ። ለማህበሩ አባላትና ደጋፊዎች በሙሉ የኢትዮጵያውያን ማህበር ኮሚኒቲ በስዊድን ቅዳሜ ማርች 14 ቀን 2020 ዓ.ም ከቀኑ 14 ሰዓት እስከ 17 ሰዓት በቮርበሪስ ፕላን 58 በሚገኘው የማህበራችን ሎካል በሚገኘው የማህበራችን ጠቅላላ ጉባኤ ላይ ይገኙልን ዘንድ በአክብሮት እንጠይቃለን። እንደሚያውቁት ከዚህ በፊት ሁለት ጊዜ ስብሰባ ተጠርቶ ምልአተ ጉባኤው ባለመሟላቱ ስብሰባው ሊተላለፍ ግድ ሆኗል። ይህ ያሁኑ ስብሰባ የማህበሩን ህልውና ማለትም መኖር አለመኖር የሚወስን ስለሆነ የእርሶ መገኘት ወሳኝ ነው። ማህበራችን ከተመሰረተ ማርች 14 ቀን 2020 ዓ.ም ልክ 5 ዓመት ይሆነዋል። በዚህ አጋጣሚ ራሳችንን እንኳን አደረሰን እንላለን። በዚህ አጋጣሚ የሚቀርብልዎትን የአባልነት ክፍያ ቀደም ሲል በተላከልዎት ስዊድ ባንክ በሚገኘው የማህበሩ የሂሳብ ቁጥርና ስዊሽ ያስገቡ ዘንድ እንጠይቃለን። ይህንን በማድረግዎ በቅድሚያ እናመሰግናለን። ያስታውሱ አመታዊ ጉባኤው የሚካሄደው ቅዳሜ ማርች 14 ቀን 2020 ዓ.ም ከ14 ሰዓት እስከ 17 ሰዓት ነው። ቦታው ቮርበሪስ ፕላን 58 በሚገኘው ሎካላችን ነው። ከሰላምታ ጋር ስራ አስፈጻሚ ኮሚቴው Thank you.
መምርታዬ ይስማል?
በትክክል ይስማኛል።
በጣም ቆንጆ በጣም ቆንጆ። እንግዲህ እንደዚህ እናርግ። ቅድም የተናገሩት ብዙም አልተሰማም በቴክኒክ ጉድለት። እስቲ ከመጀመሪያው እንጀምርና ጥያቄዎቹንም ልወርውርልዎት። የአድዋ እንደምታ በኢትዮጵያ በአፍሪካ በዓለም በአጠቃላይ በጥቁር ህዝብ ዘንድ ምን ይመስላል? በርሷ አመለካከት ጌታዬ።
በጣም ጥሩ ነው። ያው በግልጽ እንደሚታወቀው የአድዋ ድል በአለም አቀፍ ደረጃ ነገር በላይ የማይስተካከል እጅግ በጣም ታላቅ ክብር ኩራት ያመጣና አፍሪካውያን ሆኑ መላ ጥቁር ህዝቦች ቀና እንዲሉ ያደረገ እጅግ በጣም ታላቅ ድል ነው። ወደ ድሉ ውጤት ወደ አንድምታው ከመግባቴ በፊት ባጭሩ ለማንሳት መላው ኢትዮጵያውያን በሃይማኖት በብሔረሰብ በጾታ በተለያዩ አይነት ሁኔታዎች በአካባቢ በጂኦግራፊ አቀማመጥ ሳይገደቡ በወቅቱ የነበሩትና እምዬ ይባሉ የነበሩትን ታላቅ የኢትዮጵያ መሪ ጥሪ በመከተል አንድ ላይ ሆ ብለው የተመሙበት ነው። በዚህ ወቅት እንደምናየው የመሰረተ ልማትም ሆነ የተለያዩ ዝርጋታዎች ያልነበሩበት ስለሆነ ከከፍተኛ ርቀት ከምዕራብ አቅጣጫ ከምስራቅ አቅጣጫ ከደቡብ አቅጣጫ ተነስተው ሲሄዱ የነበረው አጠቃላይ መሬቱን ያስተካከሉ በርካታ ጋሰሶች አሉ፣ በቅሎች አሉ፣ ካህናት አሉ፣ ሼኮች አሉ እና የተለያየ ህብረተሰብ ክፍል አለ። ይሄ ሆኖ ሄደው በአውሮፓ ደረጃ የሰለጠነው ሰራዊት ለማሸነፋቸው ግዝፈቱ ይታየን እንዴት ነው? ከኢትዮጵያ በስተቀር መላው አፍሪካ መላው ጥቁር ህዝብ ያለበት ቦታ በውጪ በቅኝ ግዛት ከሚኖረው ባሻገር እየተያዘበት ነበርና በዚህ ጊዜ ድል ማግኘት እንዲህ በቀላሉ የምንገምተው አይደለም። በዚህ ውስጥ ሁለት ስብናዎች ጎልተው ይወጣሉ። በጣም በርካታ ጀግኖች ያልተዘመረላቸው ታላላቅ ኢትዮጵያውያን እንዳሉና የህዝብ ድል እንደሆነ ቢታወቅም አጤ ምኒልክ በነበራቸው ያስተዳደር ጥበብና ብቃት ከዚህ ውጪ የጀርባ አጥንት የነበሩት እቴጌ ጣይቱ ሴቶችን ቤተ መንግስቱ ሰብስበው የተለያዩ አይነት አቅርቦቶችን በማመቻቸት በግላቸው 5000 ጦር መርተው ወደ ጦርነቱ ባይገቡ ኖሮ ጦርነቱን ድል ማድረግ ወይም ደግሞ ማሸነፍ የማይቻልበት እድል እንደነበረ ማየት ይቻላል። ስለዚህ ይሄንን ይዘን ከተነሳን በኋላ ድሉ ከተፈጠረ በኋላ ምን ተፈጠረ የሚሉት ደግሞ የአድዋን ውጤቶች ባጭሩ እናያቸው። አንደኛው በ1900 ዓመተ ምህረት ማለት 1900 አድዋ በተካሄደ በአራተኛው ዓመት ከ1896 በኋላ መናገረው በአውሮፓውያን አቆጣጠር ወይም በግሪጎሪያን ዘመን ቀመር ነው። የምንላው ጥቁር ህዝቦች ንቅናቄ ወይም ደግሞ ፓን አፍሪካኒዝም የሚል እንቅስቃሴ በነ ዶክተር ዊሊያም ኢ ቡጋ ዱቦይ የፓን አፍሪካኒዝም አባት በሚባለው በነ ማርከስ ጋርቪና በተለይም በዋነኛነት ያቀናጀው ፕሮፌሰር ዌልስተር ዊሊያምስ ተጀምሮ ይህ እንቅስቃሴ ያደገ መጥቶ አምስተኛው ማንቸስተር ኮንፈረንስ ሲካሄድ የአፍሪካ የወደፊት መሪዎች ዶክተር ኳሚ ንክሩማ ከጋና፣ ናሚዲያ ዚክዌ ከናይጄሪያ፣ ጆሞ ኬንያታ ከኬንያ፣ ሙአሊሙ ጆሌስ ኔሬሬ ከታንዛኒያ የአፍሪካ መሪዎች የተሰባሰቡበትና ለዛሬው አፍሪካ ህብረት ለወቅቱ በ1963 ለተመሰረተው የአፍሪካ አንድነት ድርጅት ትልቅ ሚና የተጫወተ ነው። በአንድ በኩል ፓን አፍሪካኒዝም የመላው ጥቁር ህዝቦች እንቅስቃሴ፣ በሌላ በኩል ደግሞ የአፍሪካ መሪዎች በአንድነት በአንድ ጥላ ስር የሚሰባሰቡበት የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት እንዲቋቋም የአድዋ ድል የተጫወተው ሚና በቀላሉ እንደዚህ የሚገመት አይደለም። ከዚህ ባለፈ ጥቁሮች የጀመሯቸው እንቅስቃሴዎች አሉ። ለምሳሌ ኔግሪቲዩድ ትኩረት ውበት ነው የሚለው እንቅስቃሴ ወይም የኔግሪቲዩድ እንቅስቃሴ የጀመረው ይህንን ተከትሎ ነው። ሌላው በደቡብ አፍሪካ ሀገሮች ውስጥ ኢትዮጵያኒዝም የሚል የሃይማኖት መልክ የነበረው በዋነኛነት ግን ለነጻነት ቀናኢ የነበሩ ሰዎች የታገሉበት የኢትዮጵያኒዝም እንቅስቃሴ በደቡብ አፍሪካ አንዷ ደቡብ አፍሪካ ብቻ ሳይሆን በደቡብ አፍሪካ ሀገሮች ውስጥ የተቀጣጠለበት ጊዜ ነው። የኢትዮጵያን ቤተክርስቲያንና የኮፕቲክ ቤተክርስቲያንን እንደ ሞዴል በመውሰድ የነጻነት ትግላቸውን ያቀጣጠሉበት ነው። ከዚህ ውጪ ለኢትዮጵያውያን ደግሞ ሌላው ዓለም ነጻ ወጣ ሁሉ በኮታንኮቶስ ማስቀመጥ እንችላለን። በተለያዩ ዓለም አቀፍ ግፊቶች በአሜሪካ በራሽያ እንዲሁም ደግሞ በተባበሩት መንግስታት ድርጅት ግፊት ነው ሌሎች ሀገሮች ነጻ ወጡት። ነገር ግን ኢትዮጵያ ብቸኛዋ የድል ቀን የምታከብር የጥቁሮች ኮከብ እንድትሆን ያደረገ በመሆኑ የአድዋ ድል ለኢትዮጵያውያን ለመላው የዓለም ጥቁር ህዝቦች እንዲሁም ደግሞ ለነጻነት ለሚታገሉ ከጥቁር ቀለምም ውጪ ይላሉ ሞንጎሎይድ ሊሆኑ ይችላሉ፣ ቴውቶኒክ የምንላቸው ቀይ ሰው ዘሮች ሊሆኑ ይችላሉ፣ ከነጮቹ ከካውካሶይድ በስተቀር ሌሎች ሶስቱ ሞንጎሎይድ ኔግሮይድ እና ቴውቶኒክ በመላው ዓለም ላይ የጭቆና ቀንበር የተጫነባቸው ስለነበሩ ሰፋ አድርገን ካየነው በዚህ ደረጃም ራሱ ፓን አፍሪካኒዝም በሁለት ደረጃ ነው የሚታየው። አንድ የአፍሪካ ህብረት መመስረት፣ ሁለት ዓለም አቀፍ የጥቁር ህብረት። ስለዚህ አንድምታው በእኔ እምነት እጅግ በጣም ሰፊ ነው።
መምርታዬ እጅግ ያመሰገንኩ በመግቢያ ለሰጡን ማብራሪያ። የሚከተለው ጥያቄ በዚሁ ልነሳና ስለ እቴጌ ጣይቱ አስተዋጽኦ ገልጸዋል። እቴጌ ጣይቱ 5000 የራሳቸውን ወታደሮች ያሏቸውና ያንንም ኃይል ጦርነቱ ላይ አሳትፈዋል ነው የሚሉን። እስቲ ስለሳቸው አጠር ያለ ቢያስረዱን በጦርነቱ ላይ ያላቸውን እንድምታ። እንደውም አንዳንድ ሰዎች የሚሉት ምንድነው አጼ ምኒልክ የሰላም ሰው ስለሆኑ ብዙም ግፊት ያደርጉባቸው፣ እንደውም ጦርነቱን ሞትን መርጣለሁ ወይንም ደግሞ ሴት ነኝ ሰላም ወዳለሁ ግን እንደዚህ ከመሆን እዋጋለሁ ብለው ያሉት እቴጌ ጣይቱ ናቸው ይባላል። እስቲ ስለሳቸው የሚያውቁትን ቢነግሩ።
በጣም ጥሩ። በመጀመሪያ ደረጃ አጼ ምኒልክ ችግሮችን ለመፍታት ባጭሩ የሚሄዱበት መንገድ ዲፕሎማሲያዊ መንገድ ነው የሚመርጡት።
ትክክል።
የመጨረሻ ሲሆን ግን ለመስዋዕትነት የማያመነቱ ሰው ናቸው እና ዲፕሎማሲያዊ መንገዱን ለመጠቀም እስከ መጨረሻው ማጣው ምኒልክ በሚያስቡበት ጊዜ ጣይቱ ለዚህ ፈቃደኛ አልሆኑም። እንደተባለው ሴት ነኝ፣ ሰላምን ከምንም ነገር በላይ አስቀድማለሁ፣ ሰላምን እመርጣለሁ፣ ነገር ግን ለአገሬ ዳር ድንበር ተከብሮ እረፍት ለአፍታ ማልሻም በማለት በአንድ በኩል ምኒልክ በፍጥነት እንዲነሱና የክተት ትርኢት እንዲያውጁ ቅድም የጀርባ አጥንት ብዬ ጀመርኩት። ለዚህ ነው የመጀመሪያውን ፋናውሪ እንቅስቃሴ ተጠቅመዋል። ከዚህ ውጪ እንዳየነው 5000 ጦር ራሳቸው አንድ ራስ ሆኖ መምራታቸው ብቻ ሳይሆን ከአምባላጌው ጦርነት በኋላ ማለት አምባላጌ ላይ እንደሚታወቀው ፊት አውራሪ ገበየው የሜጀር ቴዞሊን ጦር ከ1500 በላይ ድል ያደረጉትና የመጀመሪያው አንጸባራቂ ድል የተመዘገበበት ነው። እንደምናየው ጣሊያኖች ኤርትራ ሙሉ በሙሉ ተቆጣጥረው መረብን ተሻግረው አዲግራትን አልፈው አድዋን አልፈው መቀሌን አልፈው ከዛ በኋላ አምባለጌ ደቡብ ጫፍ ድረስ መጥቷል። ሊትራሊ ሙሉ ኤርትራና ሙሉ ትግራይን ይዘው ነበር ማለት ይቻላል። ስለዚህ ደቡብ ትግራይ ጫፍ አምባለጌ አካባቢ ነው ውጊያ የተካሄደውና ከአምባለጌ ውጊያ ቀጥሎ የመቀሌ ከበባ ነበር እና ጣሊያኖች ምሽግ ይዘው የኢትዮጵያን ሰራዊት አላላውሳሉ። ወደ ምሽጉ ሲጠጋ በከባድ መሳሪያ ይመቱታል። ራቅ ሲል ደግሞ የቀኑ የረዘመ ሊመጣ ነው። ስለዚህ ምንድን ነው ያደረጉት? 900 ምርጥ ሰራዊት መረጡ ከራሳቸው። ስለዚህ ጣሊያኖች ውሃ የሚያገኙበት የት ነው ብለው ሲያጠያይቁ የውሃውን ምንጭ መሰል ላይ አገኙ። ስለዚህ 900 ሰው መርጠው እኔ ልጆቻችሁን ብትሞቱ አሳድጋለሁ፣ ለሀገር መስዋዕት ክብር ነው፣ የእናንተ ልጆች በቀጥታ የሚያድጉት ቤተ መንግስት ነው ህይወታችሁ ከተሰዋ ወይም ደግሞ ካለፋችሁ፣ ስለዚህ አሉና 900 ጦር መረጡ። የመቀሌን ከበባ አድርገው ጣሊያን 2 ሳምንት ውሃ አጣ። ስለዚህ ውሃ አጥቶ ውሃ እያለ ከምሽግ ውስጥ መሳሪያውን ወደ ላይ ከፍ አድርጎ መሬት ላይ አስቀምጦ እጅ እንዲሰጣ ያደረጉትና ከዛ ተከትለው ወደ አድዋ እንዲኬድ ትልቁን የመቀሌ ከበባ ሚና የተጫወቱ ስትራቴጂስት እቴጌ ጣይቱ ናቸው። ስለዚህ ስለ ሴቶች ትግል ስናነሳ፣ ስለ ሎኮ፣ ስለ የቃቄ ውርዶት፣ በኢትዮጵያ ውስጥ ያሉ የተለያዩ እንስቶችን ስናነሳ፣ ስለ እቴጌ ምንትዋብና ስለሌሎች ከፊቱ ከፍ ብለው ይመጣሉ። እንደውም አንድ እምነቴ አንድ ምኞቴ ምንድን ነው የእቴጌ ጣይቱ ሀውልት እጅግ በጣም ከፍ ብሎ ማዕከል ላይ ሆኖ የተለያዩ ሴቶች አሉ። ቅድም እንዳልኩት የቃቄ ወርዶት አለች፣ የቦርናዋ ሎኮ አለች፣ ያችኛዋ የጉራጌ ናት። የተለያዩ ሴቶች አሉ። እሌኒ አለች፣ በኢትዮጵያ ታሪክ ውስጥ የሚታወቅ እቴጌ ምንትዋብ አሉ። ስለዚህ እነዚህን ዙሪያውን ከበው ሴቶች የሚታዩበት ሀውልት ኢትዮጵያ ሴቶች ለየት ያለ ሀውልት አላየሁም። ስለዚህ ከሴቶች መንገድ አልፎ የሴቶች ሀውልት ሊቆምላቸው የሚገባ ታላቅ ሰው ናቸው በሚል ባስቀምጠው አጠር አድርጌ ተባልኩ።
በጣም ቆንጆ። እኔም እውነት ለመናገር ያንን ታሪክ በድጋሚ ከርሶ አንደመት ለመስማት ፈልጌ ነው ይሄን ጥያቄ ያቀረብኩት። ምክንያቱም እንዳሉት ጣሊያን መሽጎ የኢትዮጵያን ሰራዊት እጅ አልሰጥም ብሎ ሲያሰቃይ በነበረበት ጊዜ እቴጌ ጣይቱ ናቸው ብልህ በመሆናቸው ውሃውን እንትን ብለው አዘግተው እጁን እንዲሰጥ ያስደረጉት የሚለውን ታሪክ ስለማቅ ነው። እንዲህ አይነት ጀግና ሴቶች ኢትዮጵያውያኖች መኖራቸው እየታወቀ ለምንድን ነው የነሱ ገድል የነሱ ዝና በሰፊው እንዲታወቅ ያልተደረገው? ለምንስ ነው ሀውልት እስካሁን ድረስ የለም? የተከሷቸው ጀግና ሴቶች ብዙ ናቸው፣ ከተለያዩ ቦታዎች የመጡ ኢትዮጵያውያን ሴቶች። እነዚህን አቀነባብሮ ከእቴጌ ጣይቱ ጋራ አንድ የጋራ ሀውልት ለመስራት ምንድን ነው ችግር የሆነው?
እንግዲህ ችግሩ የፖለቲከኞች ፍላጎት ማጣት የፖለቲከኞች የአንድነት ስሜት እንዳይከታተል መፈለግ ይመስለኛል ብቻ ሳይሆን እንደሆነም ማረጋጋቻ ነገሮች አሉ። ምክንያቱም እቴጌ ጣይቱን ሐውልት ለማቆም አዲስ አበባ ውስጥም ካልተሳሳትኩ አንጋፋ አርቲስት አለምሳይ ወዳጆ ይመስለኛል ደጋሚ ጭምር ጠይቀው ነበርና አላማው ይሄ ነገር ከሆነ ኢትዮጵያውያን አንድነት አሁንም የሚያጎላ ሌላ አንድነት አውጭ ይሆናል እና አንድነት የሚባለው ስም ዛር እንደገዘፈበት እንትን የሚያጓራቸው የፖለቲካ ሰዎች አሉ። የሚያሳዝን በአንደኛው ክፍለ ዘመን ኢትዮጵያን በሚታክል ገናና ሀገር ውስጥ መፈጠር ያልነበረባቸው የታሪክ ክፍተትና የታሪክ ስብራት የሆኑ ፖለቲከኞች አሉ። እነዚህ ያው ዓለም አቀፍ የሆነ ሴራ አካል ናቸው። የሚንቀሳቀሱት በግልጽ እንደሚታወቀው በፔሶ ዶላር፣ በአረቦች ዶላር እና በዓለም አቀፍ የጥፋት ኃይል ስለሆነ አንድነታችን የሚያጎሉ ነገሮች ባዩ ቁጥር ሲታመሙ ነው ያለን። ባለፈው አንድነት ፓርክ ሲገነባም አዲስ አበባ ቤተመንግስት ውስጥ አኖኔ ሐውልት የሐሰት ትርክታቸው ጋር ሄደው ቆመው እጃቸውን የቆረጡ እኔ ቁረጣቸው አለልም ፎቶግራፍ የተነሱበትና የለቀቁበት የቅናት ዛር ያለባቸው በርካታ ሰዎች አሉ ከሁሉም አቅጣጫ ላይ። እና እነዚህ ፖለቲከኞች ፍላጎት ስላላቸው ሁኔታውን ለማርገብና የተረጋጋ ስቴብል የሆነ በጣም የተረጋጋ አመራር ስላልተፈጠረ ብቻ ሀገር ውስጥ ጥንፈኞች የበለጠ ኃያል ሆነው በዚህ ቦታው ላይ የሚያስቸግሩበት ጉራ ዘለልነት፣ ጋጠወጥነት፣ ሽፍትነት፣ ገዳይነት፣ ከፋፋይነት፣ ሴረኝነት እነዚህ በጣም እያየሉ የመጡበት ሁኔታ ስለሆነ የዚህ ተውሳክ ይቅርታ ስለ ቃላቱ አንዳንዴ ጠንከር ያሉ ቃላት ይጠቀማለሁ። ምክንያቱም በለስላሳ ቃላት በሃይማኖት ስብከት አይነት በኢትዮጵያ ውስጥ ያለውን የደደረ የፖለቲካ ብጉንጅ ለማፍረት ስለማይቻል ነውና ይህ ፍላጎት ነው ትልቁ ችግር ሆኖ ለሀገራችን በሽታ እየሆነ ያለውና ከዚህ ጋር የሚያያዝ እንደሆነ ይሰማኛል። አሰምርበታለሁ።
መምርታዬ እስቲ እስክንድር አጥር ያለ ጥያቄ ያለው ወደ ሱሉ ሰዶት እስክንድር
እንግዲህ በጣም ተወደስ ይለኛል
የአድዋ ቪክቶሪ ከኢትዮጵያም አፍሪካም ለዓለምም ትልቅ ሆኖ ያለ እንደገና አሁን ካሁኑ ጋር ምን ከአድዋ የኢትዮጵያ ህዝብ አሁን ምን እንማራለን? ሁለተኛ ምን አንድነታችን ለምሳሌ ጠቅላይ ሚኒስትር ጃገር መተው በተሸለሙ ጊዜ ኢትዮጵያውያኖች ቀርቶ የመላ ዓለም ህዝቦች አንድ ነን የሚልም ንግግር ሽልማት ላይ የኖቤል ፕራይዝን ተናግሯል። አሁን ደግሞ በብሔር በተለያየ መከፋፈልና ብዙ ችግሮች አሉ። አሁን እንደዛው በአንድነት ሀገራችን ወደ ሰላም ወደ ፍቅር ለማምጣት ካድዋ ምን እንማራለን? ወደፊትስ ምን ማድረግ ይተበቅብናል? ለማሰከረ
በጣም ጥሩ ነው። እንዳለ መታደል ሆኖ እንጂ ኢትዮጵያውያን በአንድነት ረገድ ያላቸው ነገር እንኳን ለኛ አፍሪካውያን ማሳያ መሆን እንደነበረበት አምና ታቦ ምቤኪ የደቡብ አፍሪካው ፕሬዚደንት መጥተው እዚህ አቅርበው ነበር። ኢሲኤ ውስጥ የተካሄደ ስብሰባ ነበር፣ ዩናይትድ ኔሽንስ ኢሲኤ እዚህ አዲስ አበባ። እና ሲካሄድ ምንድን ነው ያሉት? እኛ ምንም እንኳን በኢኮኖሚ ከናይጄሪያ ጋር አንደኛ ብንሆንም አሉ ደቡብ አፍሪካዎች፣ ነገር ግን ኩራት አይሰማንም። ኢኮኖሚው ምጣኔ ሀብቱም ከነጮች ጋር የተገናኘ ሆኖ ይሰማናል። ለድልም ለብስራትም ለአንድነትም ለምንም የአፍሪካውያን አስተሳሰሪዎች እናንተ ናችሁ። እናንተ ታላላቅ ሰዎች በመሆናችሁ ካልተከፋፈላችሁ፣ ካልተበታተናችሁ፣ አገራችሁን ለጅቦች አሳልፋችሁ ካልሰጣችሁ መላው አፍሪካን የምንኮራው ስምም ስንጠራ ደስ የሚለን ኢትዮጵያ ብለን ነው። ስለዚህ እናንተ በታሪክ አጋጣሚ የአፍሪካነት ድርጅት ወይም የአፍሪካ ህብረት መዲና መሆናችሁ በታሪክ አጋጣሚ ብቻ ሳይሆን በድል ብስራት የታወቃችሁ ስለሆናችሁ የእናንተ አንድነት ከምንም ነገር በላይ ምርጥ ነው ብለው ንግግር አደረጉ። ይሄንን ብዙ ሰው ተስፋ አድርጎ ሲጠብቅ ስማቸው መግለጽ የማልፈልጋቸው የኢትዮጵያ ፖለቲከኞች የሚታወቁ ቀጣይ አቅራቢዎች ነበሩና የተለመደውን የከፋፋይነት እና የእንትን መርዝ አምጥተዋልና አንድ ብንሆን እንፈራለን፣ አንድ ብንሆን ሰፊ ገበያ እንፈጥራለን። ውሉድ ማንነት ያለው ኢትዮጵያ ውስጥ አሁን ከአማራ፣ ከኦሮሞ፣ ከትግራይ ከተለያዩ ማህበረሰቦች የተቀላቀለውን ሰው ብንወስድ በፖለቲካው ማዕከል የሆነው ከተሞች ናቸው። ከገጠር ከተሞች እስከ ዋናው ከተማ አዲስ አበባ እነዚህ ላይ ብንመለከት ያለ ማጋነን ሰባ እጅ የሚሆነው ውድ ማንነት ያለው ነው። ኢትዮጵያዊ ነው። አማራ ነኝ ወይም ኦሮሞ ነኝ የሚል የማይችልበት ሁኔታ አለ። በአባቱ አማራ፣ በእናቱ ጉራጌ ቢሆን አንዱን መካድ አይችልም። በአባቱ ኦሮሞ፣ በእናቱ ጉራጌ ቢሆን ለምሳሌ እኔ ልጆች ምን ምንነት ነው የሚይዙት? ኦሮሞ እንዳይባሉ እኔም ብቻ ይዘው እናታቸው ሊጥሩ ነው። የእናታቸው ቤተሰቦች ጋር፣ ጉራጌዎች ጋር፣ አክስቶቻችን፣ አጎቶቻችን፣ ወንድሞቻችን እያሉ ግን ማናቸው ሲባሉ ኦሮሞ ሊሉ ነው። ጉራጌን እንዳይሉና ናካቸው እንዳይዙ ደግሞ አኔ ቤተሰቦች ጋር ሲመጡ ኦሮሞንን ብለው ማነው ጉራጌን ብለው ኦሮሞ ጋር ሊገናኙ ነው። ስለዚህ አንደኛው ውድ ማንነታችን ራሱ፣ ሁለተኛው ዓለም የደረሰችበት ደረጃ በአንድነት ስሜት አሜሪካኖች ከፍ ያሉት አንድ ስለሆነ ነው እንጂ 50ው የአሜሪካ ግዛት አንድ አይነት ስለሆነ አይደለም። በስነ ልቡና የሚለያይ ከተለያዩ ቦታዎች መጥተው የተገጣጠመ ግን አንድነትን በመፍጠሩ በዓለም አቀፍ ደረጃ ምን ያህል እንደጎላ ይታያል። ስለዚህ አድዋ ድል የሚያሳየን ነገር አንደኛ የአባቶቻችን አጥንት አንድ ላይ ተከስክሷል። በዙሪያው ብንሄድ በኢትዮጵያ ውስጥ ማዘናት በሶማሊያ ጦርነት እንበለው፣ በጉንዲትና ጉራ ጦርነት እንበል፣ በዶጋሊ ጦርነት እንበል፣ ወደ ኋላ ተመልሰን ቀላፉ ወርዴ፣ ፌርፌር፣ ፊልቱ፣ ኦጎባ፣ ኦቆልማዮ፣ ኪልሚሲንጌ፣ መልካጉባ፣ መልካሶፍቱ የተለያዩ ቦታዎች የተደረጉ ውጊያዎችን ብናይ ሁሉም ቦታ ላይ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የኢትዮጵያን አጥንት አንድ ላይ ተያዝበል፣ ደማቸው አንድ ላይ ፈሷል። ይህ ብቻ ስለሆነ አይደለም ብንለያይ ባለፈው ኤርትራና ኢትዮጵያ ስለተለያዩ በባድመ ጦርነት ብቻ የተቆጠረው እንደው የኢትዮጵያና የቻይና ህዝብ አይቆጠርም ሲሞት የተቆጠረውን ብናይ ከመቶ ሺህ በላይ ሕይወት ገብረናል። ከዛ በኋላ ሰባራና ጠባሳ መጥቶ ዛሬ ስንታደግን ሁለቱ ህዝቦች ከዚህ ወደዛ መሄዳቸው በጋራ አብረን ደግ ብለው አንዳንድ ምልክቶች መታየቱ ለኢትዮጵያ ሆነ ለኤርትራ እጅግ ታላቅ ፎይታ ነው። እኛ ግን እንከፋፈል ብንም ኦሮሚያን እንዳንድ አሃድ ብንወስድ ሲዳማ የሚፈልገው ቦታ አለ፣ አላባ፣ ስልጢ፣ አማራ፣ ትግራይ፣ አፋር ሁሉም ኦሮሚያ የሚፈልገው ቦታ አለ። ከፊ የደም መፋሰስ መዋቅር ይፈጠራል። ኦሮሚያ እንደ ራሷ ደግሞ ብትቆም ኢትዮጵያ ውስጥ ካልቆመች በስተቀር ሙስሊም ኦሮሞ፣ ክርስቲያን ኦሮሞ፣ ጉጂ፣ ቦረና፣ አርሲ፣ አከቹ፣ ሁምበና፣ ወረንቲሻ፣ ወለጋ እያለ አሁንም በሚናየው የስልጣን ክፍፍልና የከተሞች ስም ስያሜ ይጨምር ያነጻል። ከኢትዮጵያ የባሰ ደግሞ ይቀጥላል። እዛ ኦሮሚያ ውስጥ ቦረና በላይ ሆነ ጉጂ በላይ ሆነ የመከፋፈል ስሜት ካለ አንቆምም። ስለዚህ አንድ መሆናችን የሚጠቅመን በፖለቲካ የበላይ እንድንሆን የተሻለ ዲሞክራሲ እንድናመጣ በማህበራዊ መስተጋብራችን ለዘመናት የቆየው ማህበራዊ መስተጋብር እንድናስቀጥል በምጣኔ ሀብት እጅግ ታላቅ እንድንሆን በባህላዊ ዲሞክራሲ አንዳችን አንዳችንን እያዝን እንድናርፍ የተለያዩ ብፌ የሆነ ማህበረሰብ አንድ ላይ ተሰብስቦ ሲዘምር ደስ ስለሚል ስለሚፈራ ስለሚታፈር በዚህ ምክንያት ጠቃሚ መሆኑን ማሳየት እፈልጋለሁ። እና እንድምታው አንድ ብንሆን ጥሩ ነው። ብንተሳሰር፣ ብንተሳሰብ፣ ብንሰናሰል እናድጋለን። ካልሆነ ግን እንደነ ሶሪያ ምን ለምንበት እንኳን ቦታ የለንም። ሶሪያዎች አያለው አዳማ ውስጥ በቅርብ ጊዜ ነበርኩ፣ ድሬዳዋ በቅርብ ጊዜ ነበርኩ፣ ሀዋሳ በቅርብ ጊዜ ነበርኩ፣ ጎንደር በቅርብ ጊዜ ነበርኩ፣ በሙሉ ባህር ዳር እየለመኑ ናቸው። በመላ ኢትዮጵያ እያየናቸው ነው። እነሱ እኛ ስለተቀበልናቸው ለመኑ እንትነት ነው ምን ለምነው ብለን እንኳን እኮ ማሰብ አለብን። ስለዚህ መሸሻ እንኳን የሌለን ህዝቦች ከጦርነት ደም ከማፋሰስ በሃይማኖታችን ብንዲላስ ላሳድግና ይህን ጥያቄ እስልምና ነቢዩ መሐመድ ሰዓወት አንድ ነገር ይላሉ፣ ዘረኝነት ጥንብ ናት ተዋት ይላሉ። ስለዚህ ዘረኝነት ጋር ወይም ጥንብ ጋር የሚያንዛብብ ጥንባሳ ነው። ስለዚህ ጥንብን እስልምና በጣም ያወግዛል። አንዱ የኢትዮጵያ ችግር አንድነታችን የሚያፈርሰው ዘረኝነት ስለሆነ ነው። በክርስትናው ስንመጣ ደግሞ መጽሐፈ ምሳሌ ምዕራፍ 6 ላይ እግዚአብሔር 6 ነገሮችን ይጠላል፣ ሰባተኛውንም ነፍሱ አጥብቃ ትጸየፈዋለች እና በወንድማማች መካከል ጠብ የሚዘራ ይላል። ሁለት ወንድማማቾች ነው። እኛ ግን በብሔረሰብ መካከል ነው ጠብ እየዘራ ነው ያለ ነው። ከዚህ አኳያ አንድነቱ በሃይማኖትም በስነ ምግባርም በሞራልም ሀያ አንደኛው ክፍለ ዘመን በደረሰበት ደረጃም በሰለጠነ ፖለቲካም ከሚያስገኝልን ፋይዳ አንጻር ሰፊ ሲሆን፣ ጥቅሙ ግን ምንድን ነው ብንከፋፈል ብንል ምንም ነው። መፋሰስ ማለት ይሄ ነው።
በጣም ጥሩ መምህር ታዬ፣ ከመሰናበታችን በፊት ከእርስዎ ጋር ውይይት እናደርግ። አይ ቲንክ ወደፊት ፕላን ማድረግ ያለብን ረዘም ያለ ጊዜ መያዝ ነው። ምክንያቱም የሚናገሩት ብዙም ቢናገሩ በአንድ ደቂቃ ውስጥ የሚያልቅና የሚያጓጓ ነው። ስለዚህ ቃል ይግቡልኝ፣ ወደፊት ሰፋ ያለ ውይይት እናደርግ። መጀመሪያ ቃል ይግቡልኝ።
እኔ አንድ ነገር እዚህ ጋር ብናገር የስዊድሽ ሬዲዮ የኢትዮጵያ ሬዲዮ ድምፅ 27 ዓመት አካባቢ ይመስለኛል በጣም አገልግሏል። ለመጀመሪያ ጊዜም በስፋት ወደ ምንላው ዓለም እንድገባ ፋናውጊ የሆነው እንቅስቃሴ በዚሁ አጋጣሚ አቶ አህመድ አሊን እና አጠቃላይ እጅግ በጣም ማድነቅ ፈልጋለሁ። እናንተ የከፈታችሁት ፋናውጊነት ስለሆነ ለምንላው ዓለም እንቅስቃሴ በምንላው ኢትዮጵያ ውስጥ የበለጠ ጥሩ ነገር እንዳስተላልፍ የረዳኝ ሁላ አመሰገንኩ። እኔ ለስዊድን የኢትዮጵያ ድምፅ ሬዲዮ ታዛዥ አገልጋይ በማንኛውም ሰዓት ነፃ በሆንኩበት ሰዓት ሁሉ እንደ አጋር ሆኜ ብሰራ ደስታይ መሆኑን በዚያጋጣሚ ልገልጽላችሁ እወዳለሁ። አቁም ያለው ኢትዮጵያ ስቲኛው ሚዲያ ላይ
መምህር እናንተ ጋር አልፈልግም። መምህር ታዬ እጅግ በጣም እያመሰገንኩ አንድ ደቂቃ አለችኝ። ቴክኒሺያኑ እዚህ ጨቀጭቀኛል። አንድ ደቂቃ አለችኝ። በዚህ ቻናል ውስጥ አሜሪካን እንደሚሄዱ ሰምተናል። አባን ደቂቃ ውስጥ ስለ አሜሪካ ጉዞ አጭሪን ገሩን።
እንግዲህ አሜሪካ ጉዞ ያው የኢትዮጵያ ቅርስና ውርስ ማህበር አለ በሰሜን አሜሪካ ከተለያዩ ዓለም ክፍሎች ግለሰቦችን እየጠራ በየአመቱ ይላል። አምና ዶክተር ዳኛቸው ነበሩ። ከዛ በፊት ፕሮፌሰር ሬሞንድ አሜሪካዊው ለተከታታይ አመታት እዛ ጋር ተጋብዘው ነበር። ዘንድሮ ከኢትዮጵያ የጋበዙት እኔን ነው። ዋሽንግተን ዲሲ ላይ ፌብሩዋሪ 29 ሲልቨር ስፕሪንግ አንድ ዝግጅት ይኖረኛል ሜሪላንድ። ከዛ ቀጥሎ ደግሞ ማርች 7 እና 8 ዳላስ እና አትላንታ አካባቢ ይኖረኛል። ማርች 14 ደግሞ ቴክሳስ ሄውስተን ይኖረኛል። ስለዚህ የአሜሪካ ጉዞ በአጠቃላይ በዚህ በአድዋ ድል አንድምታ ላይ በአጼ ሚኒክ ስብና ላይ እና አሁን ያለ ኢትዮጵያ የፖለቲካ ተግዳሮት ምንጮቹ ምንድን ናቸው፣ መፍትሄዎቹስ በሚሉ ሶስት መሰረታዊ ርዕሶች ዙሪያ
አድማጮቻችን እንግዲህ ከመምህር ታዬ ጋር የነበረን ግንኙነት ይህን ይመስል ነበረ። በሌላ ጊዜ ሰፋ ያለ ፕሮግራም ይዘን ከሳቸው ጋር ውይይት እንደምናደርግ ቃል እንገባለን። እስክንድር ይሄንንም ስላዘጋጀህ እናመሰግናለን።
አድማጮቻችን ይህ የምታዳምጡት በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን ከዚህ ቀጥሎ ከዌብሳይት ያገኘነው ከአርት ቲቪ ላይ ስለ አጼ ምኒልክ በአቶ ዘመዱ ደምስስ በጦቢያ ግጥምና ጃዝ ምሽት ላይ ያቀረቡትን እናሰማለን።
የድሉ ዋና መሪ የነበሩት ምኒልክ፣ አብራቸው የነበሩት ቴጌቱ ጣይቱ፣ ደግሞ ከፊት ቀድሞ የመራቸው የኢትዮጵያ አምላክም በእውነት በጣም የተመሰገነ ነው። ይሄ ቀላል ነገር አይደለም። እንግዲህ ዛሬ የምናወራው ስለሳቸው ነው። አሁን ስነ ጽሁፎች እየወጡ ነው። እንደው ታሪካቸውን ልነግራችሁ አልችልም፣ እኔ ሞያዬም ስላልሆነ። ግን መምህር ስለሆንኩ አልፎ አልፎ ስነ ጽሁፍ ሳስተምር ነካነካ ማደርጋቸው ነገሮች ስላሉ እግረ መንገዴን ያላየዋቸውን በመደበኛ የትምህርት ፕሮግራም ያልተጠቀሱ ስለ ምኒልክ እንደው ብናውቃቸው መልካም ናቸው ምላቸውን ነገሮች አጠር አጠር አድርጌ ለማቅረብ እሞክራለሁ። ታሪክ የሚገነባው ኢትስ አባውት ኢንተርፕሬቴሽን ተብሏል። ትርጉም ነው። ታሪክ ኦብጀክቲቭ አይደለም፣ ዩኒቨርሳል አይደለም። ሰዎች ናቸው የሚተረጉሙት። መናገራችንን አናቆምም። እንገጥማለን ስንል እንገጥማለን ማለታችን ነው። አንድ ጎጃም ላይ የተሰራች ቀልድ አለች እና ሰዎቹ የሆነ ነገር ከሶስት አመት በፊት ሰራችሁ ይባልና ፍርድ ቤት ቀረቡ። ፍርድ ቤት ሲቀርቡ ዳኛው ግን እንዳይፈረድባቸው ይፈልጋል እና በአይንም በምንም እየጠቀሳቸው፣ እሺ በቀደም መንገድ ዘግታችሁ ሰው ደብድባችኋል? አዎ። ወደ ፖሊሶች ድንጋይ ወርውራችኋል? አረ በፍጹም። ታዲያ ምንድን ነው ያደረጋችሁት? ቦምብ ነው እንጂ። እሺ ሰዎች ደግሞ ገላችኋል። አሁን በዛ ጠብ ሰው መግደል ተገቢ ነው? አሃ ክቡር ዳኛ ገጥመን መስሎኝ ገጥመን ነው። የምኒልክን አንጀቶች ነው የማወራችሁ። እንዳልኩት በታሪክ አናገኛቸው። የዚህ ሐሳብ ዋና መነሻ እንግዲህ በምኒልክ ላይ የሚነሱ ብዙ ትርክቶች አሉ። የጣሊያን እጅ አለበት። ከኤርትራ አካባቢ ባንዳ ገዝቶ አዝምቶ ነበር ጣሊያን። ስለዚህ ድል ሲደረጉ ሌሎች ባንዳዎች ገዛና ወንድሞቻችሁን 800ውን እግሩን ቆረጠ ብሎ እንዲያስወሩ አደረጉ። በጦርነቱ ላይ የሞቱ ነበሩ። በእርግጥ ግን ምኒልክ ይሄን ለማድረግ አንጀት አልነበራቸውም። የተቀረው ደግሞ በሌላው በኩል እንግዲህ እንዲያድርገው እንዲሆነው እንዲጨቁነው የሚል ትርክት አለ ስለ ምኒልክ እሱ ቁጭት። ሁለተኛው እንግዲህ በትላንት ውስጥ የማይሆንን ታሪክ በማጥዝ ዛሬን ማበላሸት ምን ይጠቅመናል የሚል እስቲ አንዳንድ ሐሳቦችን ሰንዝረን በየቤታችን ቢያንስ ከልጆቻችን ጋር ከታናናሾቻችን ጋር ብንወያይ የሚል ሐሳብ ይዤ መጥቻለሁ። እንግዲህ ጥቂት ስለሳቸው ለማለት ሳቸው በቤተ መንግስት አካባቢ ነው የተወለዱት። ሲወለዱ ግን በተለይ ከናታቸው ከንጉሳውያን ቤተሰብ የተገኙ አይደሉም አሉ። ድንገት ኃይለ መለኮት ቤት ከነበሩት እናታቸው ጠጋ ሲሉ የተገኙ ናቸው። ብዙ ርእይ ብዙ ህልም ስለሳቸው ታሪክ እንደታየ የሚነገሩ ብዙ ማስረጃዎች አሉ። እሳቸው በተረገዙበት ሰዓት ብዙ ስጋት አደረ በቤተ መንግስት አካባቢ ሳለ ስላሴን ጨምሮ። እንዴ ሸዋ ምን ይላል ይሄ ልጅ እዚህ ቤት ከተወለደ ተባለ። ምክንያቱም እንግዲህ ጨቆን ካለ ከቤተሰብ ውስጥ የተገኘ ስለሆነ። ስለዚህ እናታቸው እንደተገፉ ሲገባቸው ወደ ሰሜን ሸዋ አንጎለላ ኪዳነ ምህረት አካባቢ ዘዋቸው ሄዱ። የተወለዱትም ያደጉትም ክርስትና የተነሱትም እዛ አካባቢ ስለነበረ ከዛ ቆይተው 7 አመት እንዲህ ሲሆናቸው እንደገና ወደ ቤተ መንግስት መጡ። ምክንያቱም ሳለ ስላሴ ሲያርፉ ኃይለ መለኮት አባታቸው በትረ ስልጣኑን ተረክበው ስለነበረ ከዛ አብዛኛውን ነገር ያሳለፉት ከናታቸው ጋር ነው። እኔ እንድታውልኝ የምፈልገው ይሄንን ብቻ ነው። ከናታቸው ጋር ብቻ አይደለም ያሳለፉት አብዛኛውን ጊዜ ከኢትዮጵያዊ እናታቸው ጋር ነው። ከኢትዮጵያዊ እናታቸው ጋር ነው ያሳለፉት ሲል እናታችሁን አስታውሱልኝ። ይሄ ብቻ መልስ ይሆነኛል ቀጥሎ ለማውራው ነገር። ምንሊክ ምን አይነት ሰው ነበሩ ተብሎ በሚጠየቅበት ሰዓት የስብዕናቸው ምንጭ ከናታቸው ጋር በነበራቸው ቁርኝት ላይ የተመሰረተ የሴት አንጀት ፌሚኒን የሆነ ያላቸው ሰው ስለመሆኑ ይናገራል። ይሄን ለማረጋጋት ከፈለጋችሁ ከነስማቸው ሲጠሩ እምዬ ምኒልክ ይባላል። ይሄ ነገር ያለ ምክንያት የመጣ እንዳይመስላችሁ። ብዙ መዛግብት እንደተባለው ይሄን ዕውቀት ባያስቀምጡልንም እንድናቅ ባይደረግም ስማቸው ራሱ እምዬ ምኒልክ ነው። ይሄን የወረሱት ከናታቸው ደግነት፣ ሩሩነት፣ ይቅርባይነት ከነስማቸው ያለው በስልጣን ዘመናቸው አጠገባቸው ያሉትን እንስቶች ባለቤታቸውን ጨምሮ የሴት ያስተዳደር ብቃት በእናታቸው ምን ያህል እንደሆነ መዝነው ለክተው ስላዩ አጠገባቸው ላሉ በርካታ እንስቶች ቤተ መንግስት ውስጥ ጨምሮ ስልጣን ይሰጡ ነበር እሳቸው። ይሄ ነገር በጥልቀት አልተሰራበትም አልተጻፈበትም። ይሄ አንጀታቸው ከምን የመነጨ ነው ብላችሁ ጠይቁ። እንግዲህ አንጀታቸውን ለማውራት ምናልባት ለሳቸው ከሳቸው የመነጨና በዛ ታሪክ ዘመን ውስጥ የነበሩ ከፍተኛ ተጋድሎዎችን ደግነትና ቸርነቶችን ሁለቱን ከፍዬ በ5 ረሰ ጉዳይ ላሳያችሁና ምን አይነት ለጋስ እንደነበሩ ምን አይነት ጀግና እንደነበሩ ለማየት እንሞክር። የመጀመሪያው የኢትዮጵያ ግዛት አሁን ሀገረ መንግስት ብለን የምንኖርበትን እና አጼ ቴዎድሮስና ሌሎች የታገሉለትን የመጨረሻውን ብያኔ አግኝቶ በዚህ ቅርጽ እንድንኖር የተጉልን የለፉልን እሳቸው ናቸው። እሳቸው ይህን ባደርጉ ኖሮ ዛሬ እውነተኛ ኢትዮጵያውያን ብለን ለመናገር ሞራል ይኖረን ነበር ወይ? ሁለተኛው የአፍሪካ ኩራት ናቸው። በስማቸው በጣም በርካታ ሀገሮች ጥቁር ህዝቦች በጭቆና ውስጥ ያለፉ በቀኝ ግዛት ውስጥ ያለፉ ሰዎች በሙሉ አንገታቸው ላይ እንደማተም አስረዋቸው መከራከሪያና ኩራት የሚያደርጓቸው ሰው ናቸው አጼ ምኒልክ። እንግዲህ እኛ ብቻ ነን በመቶ ምናምን አመት ባለፈ ታሪክ ውስጥ ስማቸውን እያነሳን እያበጠርን እያወረድን እምንባላበት እንጂ ሰውየውማ የግንባር ጌጥ ናቸው የአንገት ሀብል ናቸው። ይሄን ለማስረዳት ጆን ኤፍ ኬኔዲ የተባለው የአሜሪካ ፕሬዝዳንት ባንድ ጊዜ በአለም ላይ ጀግና ጥራ ብትሉኝ ቀድሜ የምጠራው አጼ ምኒልክ ናቸው ባህሪያቸው ነው። ከዛ ስለ ባህሪያቸው ደርባባ ደፋር ነጭ ገዢን በአፍሪካ ምድር ያንበረከከ ቆራጥ ሰው ነው። ቆራጥነቱም ከሴትነት ይመጣል ብታምኑ ባታምኑ አይፍረድባችሁ እንጂ አጠገባችሁ ያለች ባለቤታችሁ ብላ 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 የሆነ ደረጃ ላይ ከደረሰች ከወሰነች ሴት ልጅ አትመለስም። ይሄ ቆራጥነት ከናታቸው የወረሱት ነው። ሌላ እናታቸው እሳቸውን ሲያረግዙ በቤተ መንግስት ጥቂት ግልምጫ ሲቀርብባቸው ይሄማ ቤቴ ካልሆነ ብለው ቆርጠው በማጸናቸው ልጃቸውን ተሸክመው አንጎለላ የገቡት ሴት ቆራጥ ስለሆነች ነው። ይሄን በትክክል አስቀምጠውታል እሳቸው። የፈረንሳው ገጂ ዣን ሽራክ የተባለ የታለ ጀግና ለዛውም በአፍሪካ ምድር ከአጼ ምኒልክ ውጪ እኔ ይሄን አልጻፍኩትም ብዙ መርካታ ነገሮች ላይ ተገኝቶ የሊቢያው መሪ ማህመድ ጋዳፊ ከቤታቸው በአንደኛው ላይ በትልቁ ተስሎ የሚገኘው ስዕል የአጼ ሚኒሊክ ስዕል ነው። ልብ በሉ ስዕሉ ብቻ እንዳይመስላችሁ አረንጓዴ ቢጫ ቀይ ባንዲራው አለ። እኛ ግን ከባስ ላይ እንፈቀፍቀዋለን። የጥቁር ህዝቦች ፈርጥ ናቸው። ፓን አፍሪካኒዝምን ዩ አፓርታይድን ዩ እሳቸው መሰረት አድርገው የተደረጉ ከፍተኛ ንቅናቄዎች ናቸው። የባርነት ስርዓት አሰጋጅ ናቸው። በሰው ኩልነት የሚያምኑ ሰው የተባለ በሙሉ በኩልነት የሚኖር ሁለት ማጣቀሻዎችን አስቀምጣለሁ። አንደኛ ከወላይታው ንጉስ ጋራ ከጦርነት በኋላ ያጣላቸው ነገር ይሄ ጉዳይ ነው። ንጉስ ጦናን አሸንፈው እዛው ወላይታ አካባቢ ግዛ ካሉት በኋላ ንጉስ ጦና ከወላይታ ሰዎች በባርነት ቤተ መንግስት አካባቢ ላሉ ሰዎች ያቀርብ ነበር። ህዝቡ ከሰሰው መጣና ምን ይልግላ ይሄው አንተ ያስቆምከው ባርነት ያመጣ ይፈነግነናል። እኔ አልኩህን ለምን አደረክ? በሰው ልጆች ኩልነት ላይ እንደደረደረን ብለን አልነበር? እንግዲህ አና አሉትና ቤተ መንግስት ያስቀመጡት በኋላ ላይ ታሞ እስከሚሞትበት ሰዓት። አንድ ሁለተኛ በዚህ የባርነት ማስወገድ ስራ ላይ ለጅማ አባጅፋር የተጻፈ አንድ ደብዳቤ ያገኘው ዝም ብዬ ሳነብ ምን አሉ ለጅማው አባጅፋር? ፈጣሪ ከሰው መሃል አልቆ ሲያስገዛ ጊዜ በሰው መጨከን አይገባም። ለሰው ቢያዝኑ እድሜ ይሰጣል። በአደባባይ ባሪያዬ ነው ብለህ አትሟገት። የሰው ባሪያ የለውም። ደሃው እወደደው ቦታ እተመቸው ስፍራ ይኑር ብለው ደብዳቤ ጽፈው ከዚህ ከመጀመሪያው ክፍል በሴት ኩልነት የሚያምኑ ናቸው። በዚህ ጉዳይ ላይ የሚመስሏቸው ምናልባት አጼ ዘራ ያቆብ ብቻ ናቸው። አጼ ዘራ ያቆብ ለሴት አመራር በጣም ከፍተኛ ቦታ ነበራቸው አሉ። በ15ኛው መቶ ክፍለ ዘመን አካባቢ የነበሩ ንጉስ ናቸው። ከ1426 እስከ 1460 ይመስለኛል ካልተሳሳትኩ እሳቸው በኖሩበት ዘመን ብዙ ሴት ልጆቻቸው የወንድሞቻቸው ልጆች አጠገባቸው የነበሩ ሰዎች ስልጣን ይሰጡ ነበር። አጼ ምኒልክም እንዲህ ናቸው። አይገርማችሁም? አሁን አመራር 50% ሴት ደረሰ 60% የሚባለው ነገር ቀድሞ ተጀምሯል። ያለቀለት ጉዳይ ነው። ሁለተኛው ማየት የምፈልገው እንግዲህ የእሳቸውን የት የደበቃችሁ ወሰዳችሁት? አዎ ቸርነታቸው ያልኳትን ነው። በቸርነታቸው እንደ ኋላ ቀር አፍሪካ ሀገር ሳይደራደሩ ቴክኖሎጂን ለማስተዋወቅ ሞክሯል። ማስተዋወቅ ብቻ አይደለም ኢትዮጵያ በተለያዩ የአውሮፓ ሀገራት ይሄን ቴክኖሎጂ ተጠቅመሽ ተብሎ ስሟን እንዲገን ከፍተኛ ጥረት ያደረጉ እንደውም ከቤተ ክህነት ሰዎች ጭምር ጣብ የገጠሙ የሰይጣን ስራ ሲኒማ ሲመጣ ለምሳሌ ሰይጣን ቤት የሚባለው አይታችሁታል። መኪና ሲመጣ የሰይጣን ንብረት በፈረስ ወደ አዲስ አበባ እኔ ወደ ተወለድኩባት ሀገር ጉዞ አድርገው ነበር። የመጀመሪያው 55 ኪሎ ሜትር ወደ ታች የተሰራው የመጀመሪያው አስፋልት ኢትዮጵያ ውስጥ እሱ ነው። በዛ አስፋልት ወደ ታች በሚሄዱ ማርያምን ሊያሰሩ ሲሄዱ ፈረሰኞች ናቸው አሉ። ቀድሞዋቸው ደረሱ ፈረሰኞች። መኪናው አድሮ አትፈጥንምና ፈረሰኞች ይሄው አላልኩትም ወይ የሰይጣን ገንዘብ ወደ ኋላ ጎተቱት። ደፋር ናቸው። በጣም ይከራከሩ ነበር። ምህረት አቤት ለሳቸው ጋር ያለ ይቅርታ ብታዩ። ከናታቸው ጋር አይደል ያደጉት? አዎ። እንዴት አይነት ማህሪ መሰሏችሁ? አገር ውስጥና ከሀገር ውጪ ላሉት ቀድም ለጠቀስናቸው ካውጦናን ጀምሮ አብዛኛው ሰው ብዙ ጊዜ ይሄ ኢምፔሪያል ግዛት የሚያስፋፋ ሰው ካሸነፈ በኋላ አይምርም። እሳቸው ግን እኮ ምረው በዛ ቦታ ሹመው አስደቀው የሚሄዱ ሰው ነበር። የክፉ ቀንን ቅድም የተነሳውን ረሃብ 3 ወር ምናምን አገር በረሃብ አልቆ ጉዞ ተጉዘው አድዋ ላይ ደርሰው ያ ሁሉ ወታደር ተዳክሞ ችጋር ልጧቸው ያ ሁሉ ሴራ በጣሊያን ተሲሮባቸው ካሸነፉ በኋላ ሁለት የክርስቲያን ሀገር ሰዎች ከዚህ በላይ ደም አንፋሰስ ብለው እንታረቅ የሚል መልእክት የላኩት አጼ ምኒልክ ናቸው። አጼ ምኒልክ በቤተ መንግስት አካባቢ ቸርነታቸውን ነው ማወቅ። በቤተ መንግስት አካባቢ እንስሳት አሉ። እነዚህ ፈረስ፣ በቅሎ፣ አህያ፣ ባለ በቅሎ፣ ባለ ፈረስ እነዚህን እንስሳት ቀድሞ አብልቶ ወደ ጋጣ ካላስገባ እሱ ቤተ መንግስቱ ግብር ገብቶ እህል መብላት አይችልም። ተመልከቱ ለእንስሳ እንኳን ምን አል ኮንሰርን እንዳላቸው። በቤተ መንግስት አካባቢ ያሉ ወታደሮች ከሳቸው በታች ያሉ ሹማምንት ግብር ቤት ገብተው በልተው መጨረሳቸውን ሳረጋግጡ እሳቸውም ይሁኑ መኳንንቱ አይገቡም። መኳንንቱ ገብተው እቴጌይቱ አጠገባቸው መኖራቸውን ካላረጋግጡ ውሃ አይቀምሱም። ያያችሁ ነው ጥያቄው። እኚህ ሰው እንዲህ ካደጉ ለመኳንንቱ ለእንስሳቱ ሩህሩ ከሆኑ እውነት እንነጋገር ከተባለ ከሴት ጋር አድገው በምን አንጀታቸው ነው የሴት ጡት ቆረጡ ተብሎ ስማቸውን ይጠራሉ? እሺ እሺ ማረጋግጥ ነው። እንግዲህ ጡት ተቆረጠ ከተባለ እሳቸው ለሴት እንደዛ ከሆኑ ከሴትም አካሏን ከአካልም ጡቷን ከጡትም ተደግፎ ያደጉትን ቃል ኪዳን ለመቁረጥ እነት ሚኒሊክ አንጀት ነበራቸው። እንደዛስ ከሆነ የኢትዮጵያ ታሪክ ለ3000 ዘመን አንዳንዶች ለ5000 ዘመን ተጻፈ ብለው ይነግሩናል በተለያየ መዛግብ። ይሄ የመቶ ምናምን አመት ታሪክ ነው። እኔ ባለኝ ማስረጃ ሳነፈንፍ በቦታው ሜደን አንዳንድ ሰዎችን ስንጠይቅ እንዲሚባል ነገር የለም አሉ። እንዴት በመቶ አመት ታሪክ ውስጥ አያቴ እናቴ እህቴ ተቆርጣለች እከሌ ይባላል የሚል አንድ ሰው ኢትዮጵያ ውስጥ ከተነገረው ታሪክ ይጠፋል? አያሳዝም? ሆነ እንኳን ቢባል አልሆነም። ሆነ እንኳን ቢባል እኔና እናንተን ምን አገፋፋን? እኔ ኢትዮጵያዊ ሆኜ ስኖር እናንተን ከቀሙኝ ለምን በህይወት ኖራለሁ? ምንድነው ጥቅሙ? እስቲ ንገሩኝ። ሰው ከሌለው ሀገር ምንድነው ለምንድነው የሚቀሙኝ? እንደዚህና ሌሎች ነገሮችን በማጣቀስ ሰዎችን ሲገፋፉ ምክር ያቀርባሉ። እንዲናድርግ እንዲናርግ እንዲናርግ ይሉና ያጋጩናል። ሲያጋጩን 100 ሺህ አመት ወደኋላ መለሱን። ያ 100 ሺህ አመት በሰው ልጅ ታሪክ ውስጥ የድንጋይ ዘመን ነው። ልክ ወደዛ ስንመለስ ሁላችንም ድንጋይ ዘመን ወራውር ጀመረ። እንዲሁን 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 ሲባል እንደገና ደግሞ ትንሽ አሻሻሉልንና ወደ 10000 ዘመን ወደኋላ መለሱን። የብረት ዘመን ሰዎች በ21ኛው ክፍለ ዘመን ብረትን ለተለያየ ፍጆታ ሲጠቀሙት እኛ አንገት አንገቱን ይሄ አይደለም። ማጠቃለያ አንዳንድ ጊዜ መፍትሄ ናቸው ተብሎ የሚነገሩን ነገር መፍትሄ አይሆንም። አንዲት አጠር ያለች ታሪክ ልንገራችሁ። አባቴ ነው የነገረኝ። ሰውየው አልማጫ ህያ አለችው አሉ እና ቢገፋት አትሄድም። አንድ ፈረሰኛ አርብ ገበያ ከሚባል እኔ ከኖርኩበት አካባቢ አዲስ አለም ነው እየሮጠ መጣና የጫነችው ህያ ጋር ይደርሳል። ምን ሆናብ ነው? አረ አልሄዳለችኝ። አይ ዝም ብለ እንዴት አትሄድልም? በሱ ያስከው ምንድነው ይለዋል። በጨርቅ ነገር ቃሪያ ነው አለ። አንዱን ሰብረህ ለምን አትቀባትም ይለዋል። ሰውየው ሰበራ ያረግና አህያዋን ይቀባታል። ምን አምኗል? ጣላታችሁ ብን ይበል አህያዋ እሱ ስትቀባ ከዚህ ልም ብላ ትጠፋለች። ከአርብ ገበያ አልፋ ጎርባም ይባላል ገበያውን ጥላ ሲመለስ ሰውየው ባላህያው ቢሮጥ ሊደርስባት አልቻለም። ምን ሆነህ ነው ይለዋል። አይ አህያህን እንዲያርግ ብለ አልደርስባታል። ምን አረክ ታዲያ? ይሄው ያላበይ ነው። የቀረውን ደሞ የራስህን ልብ በሉ። ከዛ አርብ ገበያ ያለፈችው ጎርባ ደረሰች። እሱ ደሞ ልክ ሲነካ አህያዋን አልፎ ቂሊንጦ ወዚዞር ሲዞር መሸበት አህያዋ የለች ጭነቱ የለ አልጋስር ሰው ቤት ተደብቆ ገብቶ አልጋስር ይተኛል። እንግዲህ ባልና ሚስት የኔ ዓለም እኔ ካንተ ጋር ሰውን እኮ ዓለም ትታየኛለች ሲል አንገቱን ብቀርቁ የኔ አህያይቱ ጋር ተሆን ለአያቹ ፖለቲከኞቻችን አገርን መራለን ህዝብን አስተዳድራለን የሚሉ ሰዎች የሚሰጡን መላ አንዳንድ ጊዜ ከታቀደለት ገበያ ያሳልፋል። ኢትዮጵያ ለዘላለም ትኖር። እግዚአብሔር ይስጥልኝ። አመሰግናለሁ።
አድማጮቻችን እስካሁን ስትከታተሉት የነበረው የኢትዮጵያ ድምጽ ሬዲዮ ነበረ። ዛሬ ስናስተናግዳችሁ የነበርን
እኔ
መርሶና አምርነን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።
ሃሊ ስድምና ለማስከ ቴሌፎን ፍል ዱስ ማማስቴ ማማስከ ነንታ ዱዋ
ሰላም ይሰማል።